የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንድ በጣም የምቀርበው ጓደኛዬ ጋራ በአብይ አህመድ የዘር ፖለቲካ ምክንያት ብዙም ባይባልም በመጠኑ ተራርቀንና እንደ ድሮ ቶሎ ቶሎ እየተገናኘንና ቡናና ሻይ እየጠጣን መጫወት ቀንሰን ከኖርን በኋላ ባለፈው ሳምንት ደውሎ ተገናኝተን ቡና ሻይ እንበል ብሎኝ እኔም ፈቃደኛ በመሆኔ ሸርሆልመን ተገናኝተን ነበር። ታዲያ ከዚህ ጓደኛዬ ጋር በአብይ አህመድ ፖለቲካ ላይ ያለንን አመለካከት ምንም በግል ተወያይተንና ተነጋግረን ባናውቅም እሱም የኔን አመለካከት በተለያዩ የመገናኛ ዘዴዎች ስለሚሰማውና ስለሚረዳው እኔም እሱ አንዳንድ ጊዜ አልፎ አልፎ በሶሻል ሚዲያዎች ላይ የሚጽፋቸውን ስለማውቅና ስለምረዳ ሁለታችንም አንዱ ሌላውን ላለማስቀየምና በመሐከላችን ያለው ድልድይ እንዳይሰበር በማሰብ በሚመስል ሁኔታ ምንም አይነት የሀገር ጉዳይ ሐሳብ ተቃይረን አናውቅም። እኔም ግንኙነታችን ባይቋረጥ እንኳን በመጠኑም ቢሆን በቀዘቀዘበት ጊዜያት የነበረኝ አመለካከት ይህ ጓደኛዬ ላመነበት ነገር የሚቆም መሆኑን ስለማውቅና የአብይን ፖለቲካ እሱን ብቻ ሳይሆን ብዙዎችን በውሸት ያማለለ መሆኑን ከመገንዘቤም በላይ እኔንም ጭምር ላጭር ጊዜም ቢሆን አሳምኖኝ ስለነበር ይህ ወንድሜ ነገሩን በራሱ ሲረዳው በራሱ ጊዜ ለእውነት ስለ እውነት የሚቆም ስለሆነ እንደሚመለስ አንድ ቀን ጉዳዩን እንደሚመለስ ስለማቅ አንድ ቀንም ጉዳዩን አንስቼበት አላውቅም ነበር። አልፎ አልፎ ስንገናኝ እንኳን ስለ ጤና፣ ስለ ኑሮ፣ ስለ ሥራ አውርተን ተቀላልዶ ከመለያየት በስተቀር ምንም አይነት የአገር ጉዳይ አውርተን አናውቅም። ታዲያ ከላይ እንደገለጽኩት ባለፈው ሳምንት ደውሎ ቡና ሻይ እንበል ሲለኝ በመጠኑም ቢሆን የሀገር ጉዳይ አንስቶ ለመወያየት እንደፈለገ ልቤ ጠርጥሮ ነበር። ለዚህም ጥርጣሬ ሁለት ምክንያቶች ነበሩኝ። አንደኛው የዚህን ወንድሜን የሀገር መውደድ ስሜት ስለምረዳውና ለሀገሩ የሚበጅ ነው ብሎ የሚያስበውንና ያመነበትን ነገር ከማድረግ የማይቆጠብ መሆኑን ስለምገነዘብ፣ ሁለተኛውና ዋናው የጥርጣሬ ምንጭ የሆነው ብዙ ኢትዮጵያውያን የአብይ አህመድ የፖለቲካ ጉዞና የሚሰራው ስራ ከሚናገሩት የሚሰሩት ስራ ከሚናገሩት ጋር የሰማይና የምድር የተራራቀ መሆኑን በግልጽ እየተረዱት በመምጣታቸው እንደውም ይህችን ሀገር ውድ ሀገራችንን እማትመለስበት አዘቅት ውስጥ ሆን ብለው እየከተቷት መሆኑን በተግባር እያሳዩን በመሆኑ ነው። ታዲያ ከዚህ ወንድሜ ጋር በተቀጣጠርንበት ሸርሆልመን ተገናኘንና ሁለታችንም ሻይ ይዘን የተለመደውን ታዲያስ እንዴት ነው ምን አዲስ ነገር አለ ተባብለን ብዙም ሳንቆይ ይህ ወንድሜ እጅግ በጣም የሚከነክነው ነገር በጭንቅላቱና በልቦናው ውስጥ ስለነበር ብዙም ሳይቆይ አህመድ፣ አንተና ሌሎቻችሁ የኢትዮጵያን ሁኔታ በሚገባ በአጭር ጊዜ ተገንዝባችሁ ትክክለኛውንና በዘላቂ ለሀገር የሚበጀውን አቋም ስትይዙ እኔን ምን ነክቶኝ ነው? ምንስ ሆኜ ነው እስከ ዛሬ መረዳት ያቃተኝ? ብሎ በጥያቄ አፋጠጠኝ። እኔም የዚህን የወንድሜን የሀገር መውደድ የማወቅ መሆኔና ነገሩን ሲረዳው አቋሙን ያስተካክላል ብዬ አምን ስለነበር ይህን ጥያቄ ሲያቀርብልኝ ብዙም አልተገረምኩም። እንደውም አስቀድሜ የነገርኩት ነገር ቢኖር ባይገርምህ እስከ ዛሬም ካንተ ጋር ምንም አይነት ፖለቲካም ሆነ ሀገርን በተመለከተ ምንም ነገር ያላነሳውልህ ነገሩን በራስህ ጊዜ ስትረዳው እንደምትመለስ ስለማውቅ ነበር አልኩትና በስከዛሬው አቋም ምን ያህል እንደሚያፍርበትና እንደሚጸጸት ሲነግረኝ ላስረዳው የሞከርኩት አንደኛ ሁላችንም ከስጋና ከደም የተሰራን ሰዎች በመሆናችንና የሰው ልጅ ደግሞ ስተት ከመስራት እንደማያመልጥና ስተት የማይሰራ ፈጠራችን ብቻ መሆኑን ሁለተኛ ያለፈ ስተትን ለምን ሰራሁ ብሎ በመበሳጨትና በማሰላሰል ምንም የሚገኝ ነገር ካለመኖሩም በላይ ላለፈው ክረምት ቤት መስራት እንደማይቻል ሁሉ ቁም ነገር የሚሆነው ካለፈው ስተት ተምሮ ለወደፊቱ ማሰብና ያለፈው ስተት እንዳይደገም መስራት ነው ብዬ ለማስረዳት ሞከርኩ። ሆኖም ወንድሜ ኢትዮጵያ ውስጥ የሚካሄደው የአብይ ፖለቲካ ሀገሪቱን በትንትኗን እያወጣትና ኢትዮጵያ ብለን የምናውቃት ሀገር እንኳን በጠቅላላ በሀገሪቱ ቀርቶ በሙሉ ቀርቶ የድሮ አዲስ አበባ ውስጥ እንኳን በአሁኑ ጊዜ እንደሌለች በምሬት አስረድቶኝ ምን ያህል የተበላሸ ፖለቲካ እየተካሄደ እንደሆነ አጫወተኝ። እኔም በራሱ የስከዛሬ ጉዞ ምን ያህል ያዘነ መሆኑንና ራሱን መውቀሱን ተመልክቼ አየህ የሳውዲ ትልቅነቱ የሚታወቀው ስተት ባለመስራቱ ሳይሆን ከስተቱ ተምሮ በቀጣዩ ጥሩ ነገር ለመስራት በመሞከሩ ነው። አንተም አምነህበት ለሀገር ይጠቅማል ብለህ ያልከውን ነገር አሁን ስተት መሆኑን ስትገነዘብ አይ ለካስ የስከዛሬ አመለካከቴ ስተት ነበር ብለህ ስተቱን አርመህ አሁን ትክክል ነው ያልከውን ስራ ስትሰራ ያንተን ትልቅነት ያሳያል። በጣም የሚያሳዝነውና የሚያስከፈው ስህተታቸውን ከተረዱ በኋላ የበሰበሰ ዝናብ አይፈራም በሚል አስተሳሰብ በዚያው በስህተት መንገዳቸው በመጓዝ አገርንና ህዝብን ለመከራ አሳልፈው የሚሰጡ ካፈርኩ አይመልሰኝ የሚሉ ግለሰቦች መኖራቸው ነው ብየው ምንም እንኳን ላለፈው ክረምት ቤት ሊሰራ እንደማይቻልና ባለፈው ስተታችን በመቆጨት ምንም የምንፈይደው ጥሩ ነገር እንደማይኖርና ይልቁንስ ካለፈው ስተታችን ተምረን የወደፊት እርምጃችንን ማስተካከሉ የተሻለ መሆኑ ለዚህ ወንድሜ ለማስረዳት ብሞክርም እንዴት አንተን የመሳሰላችሁ ጓዶችን ልታዩት ቻላችሁትን እስከዛሬ ድረስ ማየት ተሳነኝ እያለ እየደጋገመ የሚለው አስተሳሰብ እየከነከነው በግምት ከሁለት ሰዓት ጭውት በኋላ ቻው ተባብለን ተለያየን። ምንም እንኳን ነገሩን በደንብ ሲረዳው መመለሱ እንደማይቀር ገና ከበፊቱም ያወቅኩ ቢሆንም ለኔ ከዚህ ከወንድሜ ጋር ቁጭ ብለን የሀገራችን ጉዳይ በመወያየታችን ለዚያውም እሱ ራሱ እንገናኝ ብሎ ደውሎልኝ በጣም ነው ደስ ያለኝና በውይይቱም የረካሁበት። እሱም ለካስ ከጥቂት ጊዜ ወዲህ ነገሩን በደንብ እየተረዳው ሲመጣ በጣም ያሳዝነውና ያበሳጨው ስለነበር ከኔ ጋር ተወያይቶ የልቡን ገልጾ መጫወት መቻሉ ምን ያህል እርካታና ከትከሻው ሸክም እንደቀለለለት ነው የተረዳሁት። በሀገራችን ጉዳይ ላይ ማንም የኔ አመለካከት ብቻ ነው ትክክል፣ የኔ መንገድ ብቻ ነው መንግስተ ሰማያት የሚያስገባው በሚል የአብይ አህመድን እኔ ብቻ ነኝ የማውቅላችሁ፣ እኔ ያልኩትን ካልተቀበላችሁ ወዮላችሁ የሚል አስተሳሰብ የፈላጭ ቆራጭ አስተሳሰብ መሆኑን ተረድተን ለመነጋገርና ለመወያየት ብሎም በጋራ ለመስራት ራሳችንን እናዘጋጅ።
ነግርስ ክረስ ጉራጌ ድሮ ማደለ አሰለቡ ማደለ ጉራጌ ድሮ ማደለ አሰለቡ
ጤናስትልን ውድ አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራሙን ጀምሯል። እንደተለመደው እስከ 6 ሰዓት ድረስ ፕሮግራሙ ይካሄዳል። በዛሬው ፕሮግራማችን ከጥቂት ደቂቃዎች በኋላ አንድ ኢንተርቪው ይኖረናል። በኢትዮጵያ ወቅታዊ ሁኔታ ላይ አንድ አክቲቪስት እዚሁ አውሮፓ የሚኖር አክቲቪስት እናቀርብላችኋለን። ከአውሮፓም አልፎ እዚሁ ስዊድን የሚኖር አክቲቪስት እናቀርብላችኋለን። በመከተልም ደግሞ ታዋቂው ጀግናው ጀነራል በደረሰባቸው ህክምና ምክንያት ከኢትዮጵያ ወጥተው እንዲታከሙ ሙከራ ቢያደርጉም የአብይ መንግስት ባለው የቂም በቀል ጥላቻ ሌላው ለጉንፋንም ወለ ለማንኛውም ይወጣ ሲታከም እኚህን እሱን ራሱን አብይን ያዳኑትን ጀነራል በቂም በቀል ብቻ እንዳይነቃነቁ አርጎ አሁን አልጋ ላይ በቁራኛ ተጋድሞ ይገኛሉ። የሳቸውንም መልእክት እናሰማቸዋለን። በተረፈ አንድ አድማጫችን ሁሉ ግዜ ጽሑፍ የሚልክልን አድማጫችን የሆነች አጥር ያለች መልእክት በቃሉ ተቀርጾ ልኮልናል። እሱንም እናሰማቸዋለን። ዜና እናሰማና ከዜና በኋላ በቀጥታ የስልክ መስመራችንን ወደ ኢትዮጵያ በማዞር ከኢትዮጵያ አንድ እንግዳ ይዘንላችሁ እንቀርባለን። እንግዲህ ውድ አድማጮቻችን ፕሮግራማችንን እስከ 6 ሰዓት ከኛ ጋር ሆናችሁ እንደምትከታተሉ ተስፋ በማድረግ ሐሳብ አስተያየት መልእክት ካላችሁ በስልክ ቁጥራችን 0819100 በመደወል አስተያየታችሁን መልእክታችሁን ክሪቲካችሁን የፈለጋችሁትን አስተያየት መልእክት ትችላላችሁ። መልካም ቆይታ እንመኝላችኋለን።
እዛ ደረጃ ነበር መህር የሚገባ
መንግስት ነበር እኮ ግላሳክሞትም የሚገባው እንደው ህክምና መከልከሉ መንግስት ነበር እኮ ለተከፈለው መስዋዕትነት። ምናልባት ህዋት ያኔ እንዳመጣጡ ቢመጣ ኖሮ አሁን የሚከለክሉት ሰዎችም ስልጣን ላይ ላይኖሩ ይችላሉ። ግን ደግሞ መንግስት ነበር ማሳከመም የነበረበት።
አዎ እነታው እሱ ነው እንዳልሽው ትክክለኛና ቀና ስራት ቢገነባ እንደዛ ነበር መሆን የሚገባው። እኛ መታከም ያለብን በመንግስት ነበር። ግን እንደዛ እንደማያደርጉት ነው በጣም ተንኮለኛ። አሁን እኮ ችግሩ አንድ ወቅት ኮሎኔል ላቃቸው ጨቁልም ይባል ተዋጊ ነበር። በጣም ተዋጊ ነው የአርማጭሆ ልጅ ነው። ይሄን ስትመሰረት ጀምሮ እየታገለ መጨረሻ ላይ ኢትዮ ኤርትራ ኮሎኔል ሆኖ ክፍለ ጦር ያዋጋ ነው። ታመመ። ተገቢ ህክምና መስጠት ሲገባቸው زهوت ورحيلو سين كبالل هوت واللف عند عند سامان جاجاتها بتني النزي سوتشي لما عندنا خلون بكل ما يوتال بيفيدنا يبا بهو واحد كزينه هانو النا الناس يقوم فاسيا ماشوا يهدو عند بيت السبيعة تكمل من لسالو لك هون دم ما تمل كشي هون الناس عندنا زمن زورنا نالا ينام ونتنيا بيهون نا جنا هون مه يادلو سرعتو إيه تتكاكا نونجي ونتنيا نقرير للا مهونو استيهم من ملسالو لم دنو متاقدو من منتنا اللاجو ما سا ونتنيا بيهون نا هلون بكل النتبعي ندارشو يان داندون لمن قست سنو لاغر سيبان نتكفلو بزادة رجانة برماستان أقدمي كباوغن ندزاين تيلم أهون كوينيا عندو شكريو هنو تمالكش ميمت أهوم مجمريا إتبعانو چن بكلنة مرادو فروك آلي كبان لك ومبرو لاي سيوان قالو نرسانا ليلا يادلو سراتوست قبطو ياترام سوان يهكونو دقمش كونا يتشكونا ندزاين شكريو
ውጭ ሄደው እንዲታከሙ የጻፍሉት ዶክተሮች ናቸው አይደል? እስኪ ስለዚህ ጉዳይ ላይ ተወሰነ ይበሉን ጀነራል።
እሱ ባህር ዳር ነው እንት ነው ያልኳቸው ባህር ዳር ያሉ አሳዩዋቸው ተደጋጋሚ አከሙ አዩትና ይሄ ነገር የተደጋጋሚ ህክምና ብልም መሰረታዊ መፍቴ አልመጣም። ስለዚህ ነው በተሰብስበው በጋራ ጻፉልኝ። ይሄ ነካስ በኋላ ወደ አዲስ አበባ መጥቼ ነገርኳቸው ውጭ አሉትንም እንትኑ በግልጽ ስለሚታይ የተመጣጣቸው ከተለያየ ሀገር ፍቃደኞች ነበሩ የበለጠ ግን
እንግዲህ አድማጮቻችን እንደሰማችሁት እኚህን ታዋቂ ጀግና ጄኔራል ወያኔ አዲስ አበባ ለገስግሳ ለመግባት ስትሞክር ተወርውረው ሄደው ጦራቸውን ይዘው ሄደው ወያኔን ድባቅ መጥቶ የመለሷትን ጀነራል አብይን ራሱን ያዳኑትን ጀነራል እልክ ስለያዘው ብቻ ጥመኛ ስለሆነ እንዳይታከሙ አድርጓቸዋል። ይሄ የማንኛውም ኢትዮጵያዊ መብት ነው በራሱ መታከም ሲሆን እኚህን ጀነራል በጦር ሜዳ የተጎዱትን ጀነራል በመንግስት ወጪ ማሳከም ሲገባ ጭራሽ ከኤርፖርት ነው የመለሷቸው ሊታከሙ ሲሄዱ ምን ታስባላችሁ? ኤልያስ ያንዴ አንድ መንግስት እንዲያይነ ስራ ሲሰራ
ያንዴ እስከዛሬ ድረስ ያው ምንም እንደምናየው አንዱ የእንጀራ ልጅ ነው አንደኛው ደግሞ ወነተኛ ልጅ ነው። ስለዚህ የኦሮማ መንግስት ያው ይሄን ነገር ተያይዞታል እና ይሄ አዲስ ነገር አይደለምና ደጋግሞ ያረጉ ያሉት ነገር ነው። ለምሳሌ ጀነራል ተፈራ ማሙን እንዳይታከም ከለከሉ አቶ ሰባት ነጋን ግን ዋናው የወይም ደሞ የዚ የቲፒኤልኤፍ ዋናው ቁንጮ የሆኑትን ግን ያው በክብር አሜሪካን ያው እንዳየነው ሲቀበሏቸው ትልቅ አቀባበል ተደረገላቸው በክብር ነው የተሸኙት። ስለዚህ ኦሮማ
አንዳንድ ሰዎች ምን ይላሉ መሰለ እንደው ብዙ ታዛቢዎች ናቸው የሚሉት ይሄ መንግስት በአሁኑ ጊዜ ያዘው ምንድነው አንድ የቂም በቀል አብይ የራሱ የሚጠላቸው በተለይ አማራ አካባቢ ያሉትን ለኢትዮጵያና ለአማራ እኩልነትና ለኢትዮጵያ አንድነት የሚታገሉትን እየመረጠ ይበድላል። ሁለተኛ ደግሞ አሁን የተያዘው ምንድነው በሰው ማጥፋት ወንጀል እንዳይከሰስ አውሮፓውያኖችን ለማስደሰት ወያኔን የሚፈልገውን እየሰጠ ነው። አሁን እንደሚወራው ወልቃይት ጠገዴን ሁሉ ነጠለምትን በጠቅላላ ዛካው ያሉትን ለማስረከብ እንትን ይያዳርዳር ይያለ ነው። ወታደሩን ይወጣ አድርጓል መሳሪያ ለቲፒኤልኤፍ ተጥቶቷል ሁሉ ነገር ምራባያን ያሉትን እየፈጸመ ነው። ደግሞ ይሄን በሚፈጽምበት ጊዜ አማራውንና አፋርን እየጎዳ ነው እነሱን በድጋሚ ለማስመጣት እየተዘጋጀ ነው። እና በጣም ያሳዝነው እንደዛ ከፈጣሪ ተላከልን የተባለው መልአክ ነው የተባለው የሰይጣን ጉማጆ ነው የተገኘው። እና በጣም ያሳዝነው ሀገራችን እንዴት እንደምትወጣው አላቅም ይሄንን ችግር ትልቅ ችግር ነው ያለነው። ለማንኛውም የሰማችሁት እንግዲህ አድማጮቻችን ጀነራል ተፈራ ማሙ አልጋ ላይ ተኝተው ሄጀ መታከም ሲገባኝ ይሄው እንደዚህ ያሰቃዩኛል እንዳልወጣ ሁሉ ከልክለው ነው የሚለው ያንን የሰማችሁት እንግዲህ እንዲህ አይነት መንግስት ነው ያለን የዚህ መንግስት አስቀባጭ ሆናችሁ ይሄንን እንዴት እንደታውታላችሁ ሙዚቃን ጋብዛችሁና ወደሚቀጥለው ፕሮግራማችን እንዘዋወራለን
ለኛ አድማጮቻችን የኢትዮጵያ ሬዲዮ ድምጽ ነው ኢትዮጵያ ድምጽ ሬዲዮ ወቅታዊ ጉዳይ ዙሪያ እንግዶችን ያነጋግራል በዛሬው ዕለት በዛሬው እንግዳችን ወንድማገኝ እጅጉ ይባላል ወንድማገኝ መስመር ላይ ነው ሃሎ ሃሎ ሃሎ
ሃሎ
ይሰማል ወንድማገኝ
አዎ አንተ ይሰማል
እሺ በድጋሚ እንግዶቻችን መስመር ላይ ነው እንግዳችን ደነስተልኛ አድማጮቻችን የኢትዮጵያ ድምጽ ሬዲዮ ነው ኢትዮጵያ ድምጽ ሬዲዮ ወቅታዊ ጉዳዮች ዙሪያ እንግዳችን እንግዶችን ያነጋግራል ዛሬው እንግዳችን ወንድማገኝ እጅጉ ይባላል እንግዲህ ወንድማገኝ በዛሬው ዕለት ትንሽ በዚች ባለፈው ሳምንት ውስጥ በኢትዮጵያ ውስጥ እየተደረጉ ባሉ ጉዳዮች ዙሪያ እናወራለን። እስቲ አንድ ሁለት ሶስት ጥያቄዎች አሉኝ፣ አጠራጠራ አድርገ እናወራለን። ለመጀመሪያ ያቶ ጌታቸው ሹመትን እንዴት አገኘህ? በዛው አያይዤ አንድ ላይ መሃል ላይ ከማቋርጥ እሳቸው አቶ ጌታቸው እንደተናገሩት ከሆነ ያው ከአማራው ጋም ጎረቤት ነን ምናምን የሚል ነገር ተናግረዋል። ከዚህ በፊትም እንግዲህ ያው ምናቃቸው እሳቸው ሰው በመዝለፍ ምናምን ያው ፕራይም ሚኒስትሩንም እንግዲህ ጠቅላይ ሚኒስትሩንም ወላዋይ ነው ምናምን እንደዛ ብዙ ነገር ብለዋል። በምንሰማው ነገር አማራውንም ደግሞ ኢትዮጵያን ለማፍረስ እስከ ሲኦል ድረስ እንሄዳለን ያሉ ሰው ናቸው። እና አሁን ደግሞ በዚህ እንትን ላይ ሰላም አወርዳለሁ፣ አንድነትን እፈጥራለሁ፣ ተስማምተን መኖር አለብን፣ ጎረቤት ነን፣ የት እንሄዳለን ምናምን የሚሉ አንዳንድ ማደናገሪያ ነገሮች ተናግረዋልና እስቲ በዛ ዙሪያ ትንሽ አጠራ አጠራ አድርገን አንድ ሁለት ሶስት ጥያቄዎች ስላሉኝ ጊዜ አይበቃንም፣ ያለን አንድ 25 ደቂቃ 20 ደቂቃ ነው። ስለዚህ በዛች እስቲ ለአድማጮቻችን ግንዛቤ እንድትሰጥልን መድረኩን ላንተ ጋብዛለሁ። አመሰግናለሁ።
እሺ፣ መልካም። እንግዲህ ስለጋበዛችሁኝ አመሰግናለሁ። በመጀመሪያ አሁን ባነሳው ኢሹ ላይ የኔ አረዳድ ምንድን ነው? እኔ ብዙም አልገረመኝም። የአቶ ጌታቸው መሾም ብዙ የሚገርም ነገር አይደለም። ብዙ ሰዎች ግን ያው ሲገረሙና እንትን ሲሉ አይቻለሁ። ችግሩ የሚመስለኝ እኔ ኢትዮጵያ ውስጥ ያሉት እነዚህ የፖለቲካ ኃይሎች አረዳዳችን ላይ ችግር ያለ ይመስለኛል። ምክንያቱም ለእኔ ሻቢያ፣ ህወሓት እና ኦነግ ይሄ ምንድን ነው አፈጣጠራቸው ራሱ ሲነሱ ይዘውት የተነሱት የዚህ የፖለቲካ እይታ የፖለቲካ አይዲዮሎጂያቸው
አለው ተቋረጠ። አለው አይሰማኝም። አለው 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 ሀሎ፣ ተነስቷል። ሀሎ
ወይ፣
ተቋረጠ። ተቋረጠው።
እሺ፣ አሁን ይሰማል? ልቀጥል?
አሁን ይሰማል። አዎ፣ አሁን ይሰማል።
እሺ ይቅርታ። እና ያው ዝም ብዬ እንትን ሪፍሬዝ ለማድረግ ቅድም ያልኩትን ለእኔ ብዙም አልገረመኝም ከሚል ሀሳብ ነው የተነሳሁት። ያም የሆነው ምንድን ነው እንግዲህ እዚህ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ብለን ስናስብ የዚህ የሻቢያ የህወሓትና የኦነግ አፈጣጠራቸው የዚህ የፖለቲካ እይታቸው ኦልሞስት አንድ ነው። እና ግን ስልሳና የባለፉት 60-50 ዓመታት ስናይ ኢትዮጵያ የምትባለውን ሀገር የሚፈልጓት መቼ ነው? ምን ሲሆን ነው? ምን ሲፈልጉ ነው? ከዛ በኋላ ግን የተፈጠሩበትን ደግሞ ግልጽ የሆነ ዓላማ ለምሳሌ ህወሓት ነፃ አውጪ ነው የሚለው እና ነፃ የሆነ እንግዲህ ትግራይ እንፈጥራለሁ ነው የሚለው እና ከስልጣን ሲርቅ ከስልጣን በራቀ ጊዜ ይሄ የብሔርተኝነት እንትንን ምንድን ነው የብሔርተኝነትን ጥያቄዎች ምናምን ከፍ በማድረግ ይሄ ወደ መገንጠሉ ወደዚህ ወደ ግራው ይሄዳሉ። ልክ ደግሞ ወደ ስልጣን እየቀረቡ በመጡ ጊዜ ደግሞ ያንን ኮምፕሮማይዝ እያደረጉ ስለ ኢትዮጵያ ይነግሩናል። በሴም ቲንግ የኦነግ ላይ የምናየው ነገር ይሄ ነው እና እኔ እንድንረዳው መረዳትም አለብን ብዬ የማሰቡ ነገር የነዚህ የፖለቲካ ኃይሎች ምንድን ነው የዚህ የፖለቲካ ግባቸው አንድ ነው። ብሔርተኝነት ላይ ምንድን ነው ቤዝ ያደረገ። ከዛ በኋላ ግን ስልጣኑን የሚፈልጉት ኢትዮጵያ የምትባለውን ሀገር ኢትዮጵያ የሚባለውን ይሄ የዚህ የፖለቲካ የኢኮኖሚ ማህበረሰብ የሚፈልጉት ስልጣን ላይ እስከሚወጡ ለስልጣን መቅረቢያ ነው። ከስልጣን በራቁ ጊዜ ደግሞ እርግፍ አድርገው የሚተውት ነው። እና አሁን ኢትዮጵያ የምንለው አገር በእነሱ 1991 ላይ የፈጠሯት ትግራይ የሚባል አማራ የሚባል ኦሮሚያ የሚባል አካባቢ ተስማምቶ የፈጠሯት ሀገር ናት ብለው ነው የሚያስቡት። ባልተስማሙ ጊዜ ግን ጦርነት ሊፈጥሩ ይችላሉ፣ ይዋጋሉ። ያው ይሄን ምስኪን ህዝብ እንትን ይሉታል። ለምሳሌ የኢትዮጵያና የኤርትራ ጦርነት ጊዜ የህወሓት ስለ ኢትዮጵያነት እንዴት ሲያቀነቅ እንደነበረ የምናስታውሰው ነገር ነው፣ ጦርነት ላይ ሲሆን። ከጦርነት ውጭ ግን የኢትዮጵያ ባንዲራ ምንድን ነው? ጨርቅ ነው? የአክሱም ሀውልት ለደቡብ ምንድን ነው ይለዋል። ልክ አደጋ ላይ ሲደርሱ ግን እንዴት ኢትዮጵያዊነት እንትን እንደሚሉት የምናውቀው የምንገነዘበው ነገር ነው። ስለዚህ ይሄም በዚህ በትግራይና በአሁን የዚህ የኦህዴድ ወይም የዚህ የብልጽግና እንትን ላይ ህወሓት ከአራት ኪሎ ከወጣ በኋላ እና ትግራይ ላይ ኮርነር ከተደረገ በኋላ ኦብቪየስሊ የተፈጠረ የፓወር የዚህ የትግል እንትን አለና ያንን ኮምፕሮማይዝ ማድረግ አልቻሉም። ስለዚህ ወደ ጦርነት ገቡ። ወደ ጦርነት ሲገቡ ግን እነዚህ ሰዎች እንደሚደራደሩ ይታወቃል። በዚህ በምዕራቡ መንግስትም ያው ጆሮአቸውን ተቆንጥተው ወደ ድርድር መጡ፣ ተስማሙ። ያው የሞተው ነው የተጎዳው። የሞተው ከሁለቱም ሳይድ እንግዲህ ወደ 1 ሚሊዮን ህዝብ የሚሆን ሰው ሞቷል። የደረሰው የኢኮኖሚ ውድመት፣ የደረሰው የሰብአዊ ቀውስ ከምንገምተው በላይ ምናልባትም ለኢትዮጵያ ወደፊት እንግዲህ 150 መልሶ ለመገንባት የሚያስቸግር ሌሎች ደግሞ መዓት ብዙ የፖለቲካ ቅራኔዎችን የሚፈጥር ጠባሳ ጥለን ነው። ስለዚህ እኔ የሚመስለኝ እነሱ መሿሿማቸው፣ እነሱ መደራደራቸው ለእኔ እንትን ነው፣ በቃ ሬሌቫንት አይደለም፣ ጠቃሚ ፖይንት ነው ብዬ አላስብም። ይልቁንም እነዚህ የፖለቲካ ኃይሎች ነገም ጦርነት ሊገቡ ይችላሉ፣ ነገም ሌላ ምንድን ነው ቀውስ ሊፈጥሩ ይችላሉ። ስለዚህ እነዚህ ከስር መሰረታቸው እኛ ብለህ የፖለቲካ ህዝቡም የፖለቲካ ኤሊቱም ይሄን ተረድቶ ወደፊት እንደዚህ አይነት ነገር እንዳይፈጠር ምን ማድረግ አለብን ወደሚለው ነው መሄድ አለብን ብዬ ማስበው እንጂ እነዚህ ሰዎች ለምሳሌ ጦርነት ሲፈጥሩ እንዴ ጦርነት እንዴት ይሆናል ሲባል የምናስታውሰው ነው። ሁሉም ሰው የጦርነት ሙድ ውስጥ ነው ቀጥታ የገባው። ልክ ከዚህኛውም ሳይድ እኮ ጠቅላይ ሚኒስትሩ ምንድን ነው ዱቄት ነው ምናምን ብለውን ነበር አይደለ? ጌታቸውም ሲያስፈልገው የተናገረውን ነገር በሙሉ ሰምተናል። አይናቸውን ሳያሹ ግን ዛሬ ደግሞ ሲተቃቀፉ አይተናል።
በዚህ ማለት ይቅርታ አቋረጥኩና አሁን ይሄ ነገር የተፈጠረበት ነገር ያው ሁላችንም ያው ተረተነዋል። ግን አሁን እነዚህ አሁን የተደረጉት ክስተቶች የተፈጠሩት የንጹሃን እስከ አጣዬ ድረስ ነው እንግዲህ ያኔ ገብተው ሴቶች ደፍረዋል፣ ብዙ እናቶች ብዙ ነገር በቃ ደፍረዋል። ወያኔ የቲፒኤልኤፍ ወታደሮች ወሎ ውስጥ ምናምን ብዙ አደጋ ፈጥረዋል እና ያንን ሁሉ እና 3000 የኢትዮጵያ የመከላከያ ሰራዊት እዛ ድንበር ላይ የሚጠብቀው በተኛበት በመኪና ነው የተፈጨው፣ ግማሹ ታርዷል። ያ ሁሉ እንዴት ነው በፓርላማ ደረጃ እንግዲህ እንደ ክሪሚናል በቃ እንትን ተብለው አሸባሪ ተብለው ስም ተሰጥቷቸው ነበርና ከዛም ባለፈ ደግሞ ሰውየው ራሱ ጠቅላይ ሚኒስትሩም የተናገረው በአንደበቱ የተናገረው ነገር አለ፣ ሁላችንም እናውቀው ነገር እና ያንን ሁሉ ነገር ተከስቶ እኛም የተፈጠረው ነገር ምንድን ነው? ሰዎቹን የተፈጠረውን ነገር እንዳልተፈጠረ ተደርጎ ማለት ነው። ይሄ ሁሉ ኢቭን የተቃወሙት ከፓርላማ እንኳን አብኖች ናቸው። ክርስቲያን ተናግሮ የነበረውን ከሰማው በጣም ክርስቲያን የተናገረውን ከሰማ ከሆነ ክርስቲያን በጣም ከሚገባው በላይ እንዲገባን አድርጎ ነግሮናል። ለነሱም ለፓርላማ አባላትም ተናግሯል ባልነበረው እንትን ላይ ያንን። እስቲ ይሄኛውንም እንደው አጠር አድርገህ አንድ ሌላ ጥያቄ ስላለኝ ማለት ነው በዚህ ዙሪያ ላይ እንደው ምንድን ነው እስቲ አንተን አስተያየት ትፈልጋለህ፣ አንተን እንትን መስማት ትፈልጋለህ።
ልክ ነው። አሁን ያልካቸው ነጥቦች ትክክል ናቸው፣ ያየናቸው ናቸው። እንግዲህ የተፈጠረው በዚህ በጦርነቱ የሞተው ሰው የተፈጠረው የሰብአዊ ቀውስ የኢኮኖሚ ቀውስ እንደ ተነግሮ የሚያልቅ አይደለም። በጣም የሚያሳዝንም ነው። እንግዲህ በጦርነቱ አካባቢ የነበሩ ሰዎች ላይ ጥሎ የሚያልፈው ትሮማም ቀላል አይደለም። ለዚህ ፍትህ ይገኛሉ? ፍትህ ይሰጣሉ? አሁን በምንሄድበት መንገድ ካለን የሚታሰብ ነገር አይደለም። እነሱ ሲስማሙ ያደረጉት ምንድን ነው? በመስማማታቸው ለምሳሌ አሁን ህወሓትና ብልጽግና መንግስት ተጠያቂነት እንዳይኖር ነው የሚያደርጉት። ምክንያቱም ሌላው ቢቀር እንግዲህ የዚህ በዩኤን የዚህ የሰብአዊ መብቶች ኦቻ መሰለኝ፣ ከዛ በኋላ ደግሞ እንደነ አምኒስቲ ኢንተርናሽናል የመሳሰሉ የተለያዩ የዚህ በሰብአዊ መብት ላይ የሚሰሩ ድርጅቶች ባወጡት ራሱ በጣም ኢንዲፐንደንት በሆነ ሪፖርት ራሱ ስናይ ሁለቱም ህወሓትም የኢትዮጵያ መንግስትም የሰሩት ወንጀል እንዳለና ተጠያቂነት መኖር እንዳለበት ወደፊት ደግሞ ጠለቅ ያለ ምንድን ነው የዚህ ምርመራ መደረግ እንዳለበት ኢንዲፐንደንት በሆነ ቦዲ ሪኮመንድ አድርገዋል። ያ ግን አይሆኑም። ያም አይሆነው ምንድን ነው እነሱ ሲስማሙ በመስማማታቸው ውስጥ ተጠያቂነትን እያጠፉት ነው የሚሄዱት። እንዲስማሙ ከገፋቸው ገፊ ከሆነው አንዱ ምክንያት ምንድን ነው? ለሰሩት ወንጀል፣ ለሰሩት የሰብአዊ ወንጀል፣ ለሰሩት የዘር ማጥፋት ወንጀል ተጠያቂነትን ለማጥፋት የግድ መስማማት ነበረባቸው። አንዱ ገፊ ምክንያት ያ ነው። ስለዚህ እኔ አሁን ፍትህ ምናምን ምናምን የሚባለው ነገር እንደማይኖር ግልጽ ነው። ምክንያቱም ይሄን መቀበል አለብን። ከዛ ይልቅ ግን ኢትዮጵያ ውስጥ አሁንም የጠፋው ነገር ብዬ የማስበው ነገር አሁን እስኪ ለምሳሌ ብሊንከን ሄዶ ነበር አይደለ? ኢትዮጵያ የዚህ የአሜሪካ የውጭ ጉዳይ ሚኒስትር፣ ከዛ ውጭ ደግሞ የቻይናም የዚህ እንግዲህ አሜሪካና ቻይና ናቸው አይደል? አሁን ዓለም ላይ ያሉ የሚባሉ ትልቅ ይሄ ፖለቲካውንም ምኑንም የሚያንቀሳቀሱት እነሱ ናቸው። ኢኮኖሚው እና የቻይናም የውጭ ጉዳይ ውስጥ ትልቅ የአፍሪካን ጉዳይ የሚመለከቱ ትልቅ ባለስልጣን ሄደው ነበር። ማንን ነው ያናገሩት እነዚህ ሰዎች ሲባል፣ አንደኛ የዚህ ኦሮሞማ የፖለቲካውን ኤሊት ነው፣ ያ ማለት አሁን ኢትዮጵያን እየገዛ ያለው አገዛዙን ነው። ሁለተኛ ህወሓትን ነው። ይሄ በፖለቲካ እይታ ሲተረጎም ኢትዮጵያ ውስጥ ተሰሚነት ያላቸው ተቀባይነት ያላቸው ይሄ በባሌም በቦሌም የሚባለው የራሳቸው ኮንስቲቲ ያላቸው ሚሊተሪ ፓወር ያላቸው አነሰን በዛም የሚከተላቸው ህዝብ ያላቸው ታንኩንም ባንኩንም የያዙ የፖለቲካ ኃይሎች ሁለት ናቸው። አንፎርቹኔትሊ በቃ ይሄ በጣም እየመረረን መቀበል ያለብን ሀቅ ነው። እነማን ናቸው? ህወሓትና የዚህ የኦሮሞ ኤሊት አገዛዙ ኦነግ በለው ኦህዴድ በለው ብልጽግና በለው አንድ ነው። ይሄን የሚቀናቀን አንድ የፖለቲካ ኃይል መፍጠር ደግሞ የኛ ፋንታ ነው። እቃወማለሁ፣ ይሄ ነገር መሮኛል፣ ትክክል አይደለም ምናምን የምንል ሰዎች 50 እና 40 ዓመት በሙሉ እንግዲህ 50 እና 40 ዓመት ፖለቲካሊ አልነበርኩም፣ ግን ከዛ በፊት የነበሩ ትግሎችንም የምናየውና የምናውቀው ነገር ነው። ከዚህ ከ10 ዓመት ከ30 ዓመት ከ20 ዓመት በፊት የነበሩትንም ትግሎች ስናይ ፌል ያደረግበት ትክክል ያልሆነው ነገር ምንድን ነው? የራሱን ኮንስቲቲ ይዞ የራሱ የሆነ የሚቀበለው ኃይል ያለው ግልጽ የሆነ አላማ ያለው ስትራክቸር ያለው በቃ ተቀናቃኝ የሚባል አንድ የሆነ ፖለቲካል ኃይል መፍጠር አልተቻለም። ያ የለም። ያ ከሌለ ደግሞ ይሄ ዲፕሎማሲ የምዕራቡ ዓለም ክብርጥሶ የጎረቤት ሀገራት ቀጠናው ምናምን የምትለው ቁጭ ብለው ሊሰሙ የሚችሉት የሆነ ታንጀብል የሆነ የሚታይ የሚጨበጥ ተጽዕኖ ያለው የፖለቲካ ኃይል ስትሆን ነው። እንደዛ ካልሆንክ ማን ቁጭ ብሎ ይሰማሃል? ማንም አይሰማም። ያንን መፍጠር እስካልቻልን ድረስ እዚህ የፖለቲካ ትግል የሚባለው እንትን ዝም ብሎ አንዴ ልክ ሰዎች ሲጨፈጨፉ ሲታረዱ ኦ ይባላል፣ ይቀዘቅዛል፣ ይሄ ሰዎች ሲጨፈጨፉና ሲታረዱ የሚለው ሰው ደግሞ ኖሞር እያለ ባንዲራ ይዞ በየከተማው እዚህ የምንኖርበት ከተማም ደግሞ ሲደንስ የነበረ ነው። አምሶሪ ቱ ሴት ያ ነው በቃ ምልህ ግልጽ ምንድን ነው የምንፈልገው እኛ ምናምን ብለህ ስታይ ራሱ ምን እንደምንፈልግ ማናቅ የተምታታብን ምናምን ነን ያለ ነው። በዚህኛው ሳይድ ተቀናቃኝ ነን ተብለን ተቃዋሚ ነን ተብለን የምንቆጠር ሰዎች ማለት ነው። እኔንም ጨምሮ ነው የምለው። እና አንድ የሚታይ አቅም ያለው የሚሰማ ተጽዕኖ ፈጣሪ የፖለቲካ ኃይል መፍጠር እስካልቻልን ድረስ አይደለም ፍትህ ቁጭ ብሎ የሚሰማንም ሰው የምናገኝ አይመስለኝም ነው የኔ ሀሳብ። ይቅርታ ካላዘም
ትክክል። በቃ በጣም አሪፍ ነው። በቃ አንድ ጥያቄ ያለኝ አንድ 5 ደቂቃ ምናምን በዛች ውስጥ ትመልሳታለህ። ሰዓት የለንም ጊዜ የለኝም። አዲስ አበባ ላይ የተከሰተ ነገር ነው እና አዲስ አበባ ሀይሌ ጋርመንት ብሎ የሚጠራው አካባቢ አንድ ቄስ ናቸው እኚህ አባት። ቅዳሴ ጨርሰው ወደ ቤታቸው በሚሄዱበት ሳለ በድንጋይ ተወግረው እንደተገደሉ የሚያሳይ እማኞች ገልጸዋል። ያዩ እማኞች ገልጸዋል። ይሄ አዲስ አበባ ላይ ነው የተደረገው። ይሄ ነገር እንግዲህ በፊት ነበር አይደል? ሻሸመኔ ላይ ሰው ሲገደል ሲታረድ ምናምን አይተናል። አሁን አዲስ አበባ እየገባ ነው እና ይሄ ነገር እንደው አጠር አድርገህ በቃ ብዙ ሰዓት ስለሌለኝ አጠር አድርገህ ምንድን ነው አሁን ምንድን ነው በቃ ሰው ምን እስኪሆን ነው የሚጠብቀው? አሁን አዲስ አበባ ላይ ነገር ከተከሰተ ነገ እኛ ቤት እናንተ ቤት የማይደረግበት ምክንያት ምንድን ነው?
ትክክል። አዲስ አበባ ላይ የተደረገ ነገር እንዳለ ሆኖ ግን አንድ ሰሞኑንም ከአዲስ አበባ የደረሰኝ መረጃ አለ። ብዙ ጊዜ ደግሞ የእናንተም ባልደረባ አቶ አህመድ የሚለው ነገር አለ። ይሄ አገዛዝ የሚጠቀምበት አንድ ዘዴ አለ፣ ኢንቲሚዴት ማድረግ፣ ቴሮራይዝ ማድረግ፣ ሰዎችን ማስፈራራት ማለት ነው። አቅም ማሰጣት፣ በስነ ልቦና ሳይኮሎጂ እንትን ውስጥ ልክ አቅም እንደሌለ አቅመቢስ እንደሆንክ ወይም አቅመቢስነት ስሜት እንዲፈጠርብህ ማድረግ ነው። ኢንቲሚዴሽን አንድ የፖለቲካ እንትን ነው እና ብዙ ጊዜ አህመድም ሲጠቅሰው ሰማለው። አዲስ አበባ ውስጥ የሚደረገው ነገር እቅድ አውጥቶ ነው። በነገራችን ላይ ቅድማውን ደረሰኝ ወይም ሰዎች እዛ አካባቢ ያሉ ሰዎች ሲናገሩ የሰማሁት ምንድን ነው፣ በቃ ሰዎችን ለምሳሌ እንደዚህ የሃይማኖት ሰዎች ለሃይማኖት ሰዎች በዚህ በኢትዮጵያ በየትኛውም አካባቢ የሚሰጥ ክብር አለ አይደለም? አይደለም በድንጋይ መደብደብ አይደለም መሳደብ ምናምን ቀና ብለን አናይም። የየትኛውም እምነት የሃይማኖት ሰው በተለይ ትልቅ ሰው ከሆነ የምንሰጠው ቫሉ አለን። ያንን በዛ በምናከብረው ትልቅ ቦታ የምንሰጠውን ነገር ይመጡና እንደዚህ በጣም በቃ ይሄ ኢሰብአዊ በሆነ መንገድ ሰዎችን ሲገሉ ሰዎችን ሲያሰቃዩ ደጋግሞ ሲያሳዩ እኛ ጋር የሚፈጠረው ነገር ደግሞ ምንድን ነው? በቃ አቅመ ቢስነት። ስለዚህ ሰሚት ማድረግ ለዚህ ላገዛዙ አሀ እንደዚህ ከሆነ በቃ አርፈን ጸጥ ብለን እንገዛ አይነት የሚል እንትን ውስጥ ነው የምንገባው። እና ይሄን ኢንቲሚዴሽን እንትን ከዚህ በፊት እንግዲህ በዚህ በወለጋ ውስጥ ምናምን የተፈጸመና የተደረገ ነገር ነው። አሁን ወደ አዲስ አበባ እየመጣ ነው። አዲስ አበባ እኮ አሁን እንደ እኔ ህልውናው የተደለዘበት ልክ እንዳሉትም ኢሬሌቫንት አድርገውታል። ከዛ በኋላ አዲስ አበባ አካባቢ እንግዲህ በተለይ ከዚህ ከእምነት ጋር በተያያዘ ወይም ደግሞ ተሰሚነት አላቸው ምናምን የሚባሉ ሰዎችም በተመሳሳይ ቅድም አሁን እዚህ ሀይሌ ጋርመንት ላይ ተደረገባቸው የተባሉት አባት ላይ በተመሳሳይ ሌሎችም የዚህ ታዋቂ ሰዎች ተጽዕኖ ፈጣሪዎች ላይ ምናምን ተመሳሳይ በጣም ጨካኝ የሆነ እርምጃዎች ይወስዳሉ። መግደል፣ መደብደብ ምናምን ይወሰዳል። ያ ምንድን ነው ሰውን ኢንቲሚዴት አድርጎ እንዳይታገል ለማድረግ ነው። እና ይሄ መጀመሪያው ነው። አዲስ አበባን ሬሌቫንት አድርገውታል። አዲስ አበባን ሬሌቫንት አድርገው ጎን ደግሞ ሸገር የሚባል ሌላ ከተማ እየፈጠሩ ነው።
የሚገርም ነገር ደግሞ ይቅርታ አቋረጥኩ። እኚህ ሰው በሚመቱበት ሰዓት ካሜራ ይቀርጹ የነበሩ አሉ፣ ፎቶ ሲያነሱ የነበሩ አሉ። እነሱም ሰብስበው ምንድን ነው ያደረጓቸው? የመንግስት አካላቶች ፖሊሶች እንዳለ ቪዲዮዋቸውን ዲሌት ነው ያደረጉት። እና ይሄ የመንግስትም እጅ አለበት፣ መንግስት ያውቀዋል። ይሄን የእኚህን ሰው አገደል ፖሊሶችም ነው የተባበሩት። እና ይሄንን ነው እስኪ በቃ
ኦፍኮርስ እንደው ለመጨመር ያህል አሁን አዲስ አበባ ውስጥ መዳለ መሰለ ይሄ ታርጋ ፓርክ ምንድነው ይሄ ታርጋ የሌለው መኪና ግን የመንግስት ምንድነው ይሄ የደህንነቱ ኃይል የሚመራው የተደራጀ ኃይል አለ በፈለገበት ሰዓት ማንኛውንም ሰው ወስዶ ሲፈልጉ ይጠፈጥፋሉ ሲፈልጉ ይደበደባሉ ሰሞኑን እኮ ማን ነው ይሄ ታዬ ቦጋለ የሚባለው ያው የአብይ ደጋፊ ነበሩ ሌሎች ደግሞ ይሄ የኛ ሚዲያ ላይ ምናምን የሚባል የሚሰሩ ትንሽ ነገር የሚናገሩ ሰዎችን ከዚህ ከካፌ ምናምን እኮ ነው ታርጋ የሌላቸው ሰዎች መኪናው ታርጋ የለውም ግን በመንግስት የተቋቋመ በተለይ ቄሮ ምናምን የነበሩ በዛ የተደራጀ ሰዎችን ኢንቲሚዴት የሚያደርግ ጸጥ የሚያደርግ አንድ ቡድን አለ ይሄ አዲስ አበባ ውስጥ በደንብ ኢምፕሊመንት ይደረጋል ግን ምንድነው ምን እንግዲህ አሁን አዲስ አበባ ቤ አዲስ አበባ ነው ተወልጄ ያደኩት እንዴት ነው ሪአክት የሚያደርግ ነው እንዴት ነው መልስ የሚሰጠው የሚለው እንግዲህ ወደፊት የምናየው ነው ይሄ ግን የሚቀጥል ነው በደንብ ተስፋፍቶ የምናየው ነገር ነው ብዬ ነው የማስበው
በጣም እንዲያመሰግናለሁ ጊዜ ቢኖረን በጣም ረጅም ሰዓት ብናወራ ጊዜያችንን ከማጠር አንጻር ነው እንጂ ብዙ መናወራቸው አርስቶች ነበሩ በጣም አመሰግናለሁ ይሄ ፕሮግራማችን እንደሚቀጥል ነው አንዳንዴ ያው ፍቃደኛ ነህ እርግጠኛ ነኝ ፍቃደኛ በድፍረት ነው የምናገረው አንዳንዴ በአገር ጉዳይ ላይ የሚመጡ ነገሮችን ስንደውልል እንድትቀበለን በትህትና
ጋር ምንም ችግር የለም በጣም አመሰግናለሁ
አመሰግናለሁ እኔ ከልብ አመሰግናለሁ እሺ ቻው
እሺ
በቂ ነው
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምፅ ሬዲዮ ነው። ከዚህ በመቀጠል ደግሞ ከአንድ አድማጫችን የደረሰንን አጠር ያለ ጽሑፍ እናሰማችኋለን። አብረን እንከታተለው።
ውድ የታሪክ መምህሬና የቀለም አስተማሪ መምህር ታዬ ቦጋለ፣ በእውነቱ በዚህ በብልጽግና መንግሥት ለደረሰው ኢሰብአዊ ድርጊትና አፈና የተሰማኝን ግላዊ ሐዘን መግለጽ እወዳለሁ። ከዚህ በመቀጠል መቼም አብዮት ልጆቿን ትበላለች ይባል የነበረው አሁን ደግሞ ብልጽግና ንጹሐን ኢትዮጵያውያን ዜጎች በሺህ የሚቆጠራሁትን ሕይወታቸውን እያጠፋና አክላታቸውን ጎድሎ ያደረገ ሲሆን በዚህ ባለፉት አራት ዓመታት ፍጹም ኢሰብአዊ ጭፍጨፋና ጭካኔ ሲካሄድ አይተናል። በርሶ ላይም የደረሰው አንዱ ማሳያ ነው። ነገር ግን ባለፉት ዓመታት ለደረሱት የንጹሐን ዜጎች እልቀት እልቂትና ጭፍጨፋ የተሰማን ሐዘን ከፍተኛ ቢሆንም ይህ ነገር እንዲቆም መላ ኢትዮጵያውያን የሰብአዊ መብት ተሟጋች በሀገር ውስጥም በውጭም የሚገኙ ዓለም አቀፍ ሰብአዊ ድርጅቶች ይህን ነገር እንዲያውቁት መላ ኢትዮጵያውያን ያቅማችንን ያህል አስተዋጽኦ እንድናደርግ በሰብአዊነት ለሚደረጉ ማናቸውም የሰብአዊ ድርጊትን እንድንቃወም ጾመውም በቂ ነው። ይህ የብሔር ፖለቲካ የብልጽግናን ባለሥልጣኖች በዚህ በብሔር በዘረኝነት መርዝ ሰክረውና ናውዘው የሚያደርጉት ጭፍጨፋና የሰብአዊ ድርጊት በቃ ሊባል ይገባዋል። መቼ ሆንስ ይህ ጭፍጨፋ የንጹሐንና የንጹሐን ሴቶችና አዛውንቶች እልቂት የሚያበቃው? ውድ ወገኖቼ ሆይ ይህ የብሔር ፖለቲካ ስንቱን እንደጨረሳቸው ላብነት ያህል ለመጥቀስ ከተለያዩ ዩኒቨርሲቲ ተማሪዎችም በብሔር ፖለቲካ የተነሳ ብዙ ወጣቶችና አምራች ኃይሎች እንዳለቁ የቅርብ ጊዜ ትዝታችን ነው። በደምቢዶሎ ዩኒቨርሲቲ ከአማራ ክልል ለትምህርት ሄደው እስካሁን ድረስ ያሉበት ያልተገኘው የ17 ሴቶች ወጣቶች ዩኒቨርሲቲ ተማሪ ደብዛ መጥፋት የዚሁ የስርዓቱ የብሔር ፖለቲካ ሰለባ ናቸው። እነ ኢንጂነር ስመኘው የአማራ ክልል ባለስልጣኖች እነ ዶክተር አምባቸው እነ ብርጋዴር ጀነራል አሳምነው ጽጌ ሌሎችም እነ አለማየሁ አቶ ሙሳ ሌሎችም ብዙዎቹ በዚህ በፖለቲካ የዘር ፖለቲካ በሰከሩ ፖለቲከኞች የብዙ ንጹሃን ህይወቶች እንዲያልፉ ሆኗል። ውድ ወገኖቼ ይህ ነገር ማብቂያው መች ይሆን? እባካችሁ ውድ ወገኖቼ ሆይ አሁንም ይህ በይበልጥ ብሔር ተኮር የሆነ ጭፍጨፋ በአማራው ላይ በአማራነት እየደረሰ ያለውን ጭፍጨፋ ለዓለም ሰብአዊ ድርጅቶች በማሳወቅ ይህ ጭፍጨፋ ይቆም ዘንድ የበኩላችንን አስተዋጽኦ እንድናደርግ አሁንም አጥብቄ ጠይቃለሁ። በመጨረሻም ውድ መምህሬና የታሪክ አስተማሪ መምህር ታዬ ቦጋለ በልጆ ፊት የተደረገው ሰቆቃ በሌሎች ላይም እንዳይደርስ ካሁኑ በቃ እንድንለው ማሳወቅ እፈልጋለሁ። እንደ አንድ ኢትዮጵያዊ ግለሰብ ሌሎችም ኢትዮጵያውያን ይህን ሰብአዊ ድርጊት ለማውገዝ ሰው መሆን በቂ ነው። በቀጣዩም ይህ ጭፍጨፋና በዘረኝነት ላይ የተደረገ ያለውን ኢሰብአዊ ጭፍጨፋ እንዲቆም በአንድነት እንድንቆም በአማራ ክልል ላይ በወለጋ በአፋር በትግራይ አሁንም ንጹሐን ዜጎች በሰቆቃ ውስጥ ይገኛልና ይህ ነገር እንዲበቃ ተክተን በአንድነት በሰላማዊ መንገድ መንግስትን ይህን ነገር እንዲያቆም በአንድነት ድምጻችን እንድናሰማ የብሔር ፖለቲካ እንዲቆም ሰዎች በሰውነታቸው በመላ ሀገራቸው በነጻነት በሰላም የሚኖሩበት ያለምንም መድሎ በእኩልነትና ፍጹም ወነተኛ ዲሞክራሲ እንዲመሰረት መላ ኢትዮጵያውያን ባንድነት እንቁም። ይህ መንግስትም በሰራዊ ሰባዊ እና የሰው ልጆች በዘር ጭፍጨፋ በተደረገው እንደውም በተሰራው የጦር ወንጀል ተጠያቂ እንዲሆን መረጃዎችን በመስጠትና በማሰባሰብ መንግስት ለፈጸመው በሰባዊ እልቂት ተጠያቂ እንዲሆን በመረጃዎችን በማሰባሰብና መረጃዎችን ለተለያዩ ተቋማት በመስጠት ይህን ነገር በቃው እንድንለው ባንድነት እንድንቆም ማሳሰብ ወዳለሁ። ውድ ታሪክ መምህሬን ታዬ ቦጋለ እርሶንም እግዚአብሔር ከዚህ ስላተረፈዎት እግዚአብሔር ያጽናዎት እላለሁ። አመሰግናለሁ።
ችን አሁን ከዚህ በመቀጠል ዜናዎችን እናሰማችኋለን። መልካም ቆይታ ይሁንላችሁ።
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናዎች ቀጥለው ይሰማሉ። በአዲስ አበባ ኃይሌ ጋርመንት አካባቢ መጋቢት 14 2015 ዓ.ም ተመረጠ ቀሲስ አባይ መለስ የተባሉ ካህን ቅዳሴ ጨርሰው ወደ ቤታቸው በመሄድ ላይ እንዳሉ በድንጋይ ተወግረው ህይወታቸው ማለፉን የአይን ማኞች እንደነገሩት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ዘግቧል። የሆርሲሳ ቅድስተ ማርያም ቤተክርስቲያን አገልጋይ የነበሩት ቀሲስ አባይ መለስ ህይወታቸው ሲያልፍ ችግሩ የታወቀ እንጂ አስቀድሞ በአካባቢው አገልጋዮች ላይ ዛቻና ማስፈራሪያ ይደርስ እንደነበር መረጃ ሰጪዎች በቦታው ተገኝተው ለዘጋቢዎች ተናግረዋል። ካህኑ በድንገት ተደብድበው ይያሉ ምስልና ቪዲዮ ለማስረጃ ለማያዝ ቢሞክሩም በአካባቢው የጸጥታ ኃይሎች ሞባይላቸው የተሰበሰበ መሰረዙንም የማህበረ ቅዱሳን ቴሌቪዥን ዘግቧል። የባንዲን ዳለ አዲስ አበባ ፖሊስ ኮሚሽን ባወጣው መግለጫ ካህኑ የተገደሉት በተፈጠረ ጸብ ነው ማለቱ ብዙዎችን አስቆጥቷል። ከዚህም ባሻገር ካህኑ የተገደሉበት ቦታ አዲስ አበባ ሳይሆን አዲሱ የሸገር ከተማ ነው ማለቱም ተዘግቧል። በአማራ ክልል የሰሜን ሸዋ ዞን አስተዳደር በአዲስ አበባ ከተማ ዙሪያ ቤታቸው ፈርሶ ተፈናቅለው ወደ ደብረ ብርሃን ከተማ የገቡ ከ4400 በላይ ተፈናቃዮችን ምን እንደማደርጋቸው ግራ ገብቶኛል አለ። ተፈናቃዮቹ ዘመድ ላይ ተጠግተው ለቀናት ቢቆዩም አሁን ግን መኖር ከብዶናል ብለው ወደኛ እየመጡ ነው። እኛ ጋር ምግብም ሆነ ሌላ የምንሰጣቸው ነገር የለንም እና ምን እንደምናደርጋቸው ግራ ገብቶናል ሲሉ የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አበባው መሰለ ለአዲስ ማለዳ ተናግረዋል። ቢፈናቀሉ እንኳን የአዲስ አበባ ከተማ አስተዳደር ነው ጊዜያዊ መጠለያ ሰጥቶ ሊያግዛቸው የሚገባ ህገወጥ ስራ ካለም በህግ ተጠያቂ ማድረግ ያለበት እዚያው ነው። ቢያንስ ሴቶችና ህጻናትን ግን ከተማ አስተዳደሩ በሰባዊነት ሊያግዝ ይገባ ነበር ብለዋል። ተፈናቃዮቹ ወደ ነበሩበት ሊመለሱ የሚችሉበት መንገድ አለ ወይ ተብሎ የተጠየቁት ኃላፊው ማን ያነጋግረናል? የከተማ አስተዳደሩ አቀደው ነው እየሰሩ ያሉት። በዚህ ሰዓት ይህን ያህል ህዝብ ሜዳ ላይ መበተን ተገቢ አይደለም ብለዋል። ለሁሉም ጊዜ ያለው ያሉት ኃላፊው በዞኑ ከኦሮሚያ ክልል ተፈናቀሉ 77,000 ገደማ ህዝብ አለበት። አሁን ደግሞ ከ4,000 በላይ ከአዲስ አበባ ዙሪያ ተፈናቀሉ ዜጎች መጨመሩ ከአቅማቸው በላይ መሆኑን ነው ጨምረው የጠቀሱት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በትግራይ የሚገኙ ጳጳሳት መጋቢት 13 ቀን መንበረ ሰላማ የትግራይ ጠቅላይ ቤተ ክህነት የተባለ ህገ ወጥ ክልላዊ መዋቅር መፍጠራቸው የቤተክርስቲያኗን ተቋማዊ አንድነትና ነባር መዋቅራዊ አደረጃጀት የሚንድ መሆኑን ባወጣው መግለጫ አስታውቋል። ለአህጉረ ስብከቶች ሊቀ ጳጳስ መሾም የሚችለው የሲኖዶሱ መልአተ ጉባኤ መሆኑን የጠቀሰው መግለጫው አዲሱ የትግራይ ሊቃነ ጳጳሳት በውጭ ሀገራት የቤተ ክርስቲያኗ አህጉረ ስብከቶች ራሳቸውን በራሳቸው መመደባቸው ቤተ ክርስቲያኗን ቀኖናዊ አስተዳደራዊ አሰራር ይጥሳል ብለዋል። ቤተ ክርስቲያኗ የጦርነቱ ደጋፊ እንደነበረች የሚያስመስሉ መግለጫዎች ተቀባይነት እንደሌላቸው የገለጸው ሲኖዶሱ በትግራይ የሚገኙ የአህጉረ ስብከቶችን በጀት ከቆመበት ጀምሮ እንደሚልክ ገልጧል። ሲኖዶሱ ሁሉንም ችግሮች ለመፍታት ለመጋቢት 21 ለጠራውት መላተ ጉባኤ በክልሉ ያሉ አባቶች ይገኙ ሲል ጥሪም አድርጓል። አብን ከኢዜማ ጋር በወቅታዊ ሀገራዊ ፖለቲካዊ ጉዳዮች ላይ ዙሪያ የመጀመሪያ ዙር ውይይት ማድረጉን ባወጣው መግለጫ አስታውቋል። ሁለቱ ፓርቲዎች ወደፊትም በሚያግባቧቸው ሀገራዊ ጉዳዮች ዙሪያ ለመወያየትና የጋራ አቋሞችን ለመያዝ መስማማታቸውን አብን ጨምሮ ገልጧል። ሁለቱ ፓርቲዎች እዚህ ስምምነት ላይ መድረሳቸው የተገለጠው የህዝብ ተወካዮች ምክር ቤት ህወሓትን ከአሸባሪነት መዝገብ መሰረዙ ትልቅ ስህተት መሆኑን ጠቅሰው ተቃውሟቸውን ባሰሙ ማግስት ነው። የፌዴራሉ መንግስት በዘንድሮ ግማሽ ዓመት ብቻ 100 ቢሊዮን ብር ከብሔራዊ ባንክ በቀጥታ መበደሩን ሪፖርተር ባንኩ ያወጣውን ሪፖርት ጠቅሶ አስነብቧል። መንግስት በመጀመሪያው ሩብ ዓመት 60 ቢሊዮን ብር እንዲሁም በሁለተኛው ሩብ ዓመት 40 ቢሊዮን ብር መበደሩን ዘገባው ጠቅሷል። ባንኩ ዘንድሮ የመንግስት ቀጥተኛ ብድር በከፍተኛ መጠን የጨመረው የመንግስት ወጪዎች በመጨመራቸው ነው በማለት መናገሩን ዜና ምንጩ አክሏል። ባንኩ የመንግስት ቀጥተኛ ብድር ወደ ረጅም ጊዜ ቦንድ ተቀይሯል ማለቱን የጠቀሰው ዘገባው የመንግስት አጠቃላይ የቦንድ ዕዳ ወደ 433.9 ቢሊዮን ብር ማሻቀቡን በባንኩ ሪፖርት ላይ እንደተመለከተ አውስቷል። ባለፈው ዓመት መንግስት ከባንኩ የተበደረው ጠቅላላ ብድር 76 ቢሊዮን ብር እንደነበር ዘገባው አስታውሷል። የህዝብ ተወካዮች ምክር ቤት ባካሄደው ስብሰባ ህወሓትን ከአሸባሪነት ፍረጃ አንስቷል። ምክር ቤቱ መንግስት ያቀረበለትን የውሳኔ ሀሳብ ያጸደቀው በ61 ተቃውሞና በ5 ድምጽ ተአቅቦ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። መንግስት የውሳኔ ሀሳቡን ለምክር ቤቱ ከማቅረቡ በፊት የገዢው ብልጽግና ፓርቲ ተመራጮች የሆኑ የምክር ቤቱ አባላት በጉዳዩ ላይ ጠንከር ያለ ውይይት አድርገው እንደነበር ሲዘገብ በሰሞኑ ውይይት ላይ የፍትህ ሚኒስቴሩ ጌዲዮን ጢሞቴዎስ እና የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ ሬድዋን ሁሴን ማብራሪያ እንደሰጡ ዘገባው ጠቅሷል። ከዚህ ጋር በተያያዘ ጠቅላይ ሚኒስትሩ ከዚህ ቀደም በተደጋጋሚ በተለያዩ ቪዲዮዎች ላይ ቲፒኤልኤፍ የተበተነ ዱቄት ነው ያንን ሰብስበን ዱቄት ማድረግ በፍጹም የማይቻል የማይታሰብ ነው ያሉበት ቪዲዮም በበርካቶች በስላቅ እየተመለከቱት መሆኑም ከማህበራዊ ሚዲያዎች መገንዘብ ተችሏል። ከኦሮሚያ ክልል የተወከሉ የህዝብ ተወካዮች ምክር ቤት አባላት የአፍሪካ ህብረት ፌደራል መንግስቱና የኦሮሞ ነጻነት ሰራዊት እንዲያደራደር በደብዳቤ መጠየቃቸውን ኢትዮጵያ ኢንሳይደር ዘግቧል። ተወካዮቹ አፍሪካ ህብረት በኦሮሚያ ክልል በመንግስትና በታጣቂ ቡድን መካከል ያለው ግጭት ትኩረት አልሰጠም በማለት መውቀሳቸውን ዜና ምንጩ ጠቅሷል። የምክር ቤቱ አባላት የነኑ ደብዳቤያቸውን ለአፍሪካ ህብረት ጽፈት ቤት ማስገባታቸውን ዘገባው ጨምሮ ጠቅሷል። የኦሮሚያ ክልል ራሳ መስተዳድር ሽመልስ አብዲሳ ባለፈው ወር ለኦሮሞ ነጻነት ሰራዊት የሰላም ጥሪ ማቅረባቸውና ቡድኑም ጥሪውን በጥንቃቄ እንደሚቀበለው መግለጹ ይታወሳል። የሳምንቱ አበይ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ይህም ታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደከተለ ነው። ፕሮግራማችን እስከ 6 ሰዓት ይቆያል። ኤልያስ ስለ አዲስ አመት ካንተ ጋር አጣጥረር ለውይይት ያደረግን ነው። በየሳምንቱ አዲስ አመት ዝግጅትን በተመለከተ ምን የምትለው አለ? እንግዲህ ሴፕቴምበር መድረሱ ነው። ኢትዮጵያ አዲስ አመትና የሬዲዮኑ 30ኛ አመት በዓል የሚከበርበት ነው። ምን አለ? ምን ዜና አለ? ምንስ ያገኘው ኢንፎርሜሽን አለ? ስፖንሰር ብለህ ነበር ወይም ሰዎችን ድርዱን ብለህ ነበር? የተወሰኑ ሰዎች ደውለዋል። እኔ እንኳን እኔ ጋር ደውለው ስትቻለሁ ስማቸውን። ምን አዲስ ነገር አለ?
እንግዲህ ከ አንድ እህታችን ጋር አንስተን ነበረ ሳምሪ ዲኮር ባለፈው ዲኮርን ከበር ያረጋችልኝ እሷም አሁን ስፖንሰር አረጋቸዋለሁ ብላለች። አሁን የሚያስፈልገን የምግብ ወጪዎችን እና ከበር የሚያረግልን ሰው ካለ ያዳራሽ ክራዮችን የትራንስፖርት አገልግሎት የሚሰጠን እንደገና ደግሞ ያዳራሽ የዲኮር ማስዋቢያ ቁሳቁስ ሊገዛልን የሚችል ከበር ሊያረግልን የሚችል ካለ አሁንም እየደወለ ያሳውቀን ደስ ይለናል።
እሱ ብቻ ሳይሆን በተለይ አመት ባሉ ወይንም በዓሉ ወይንም ደሞ ዝግጅቱ በምን አይነት ሁኔታ ይዘጋጅ፣ አንድ ቀን ይሁን ሁለት ቀን ይሁን ሶስት ቀን ይሁን የት ይሁን፣ እነዚህን ሐሳብም ትልቅ ነገር ነው። ሐሳብም ያላችሁ ሰዎች በሐሳብም እርዱን። ምን አይነት አርቲስት ይምጣ፣ ከየት ይምጣ፣ ወጥ ሐሳባችሁም ሁሉንም እንቀበላለን። እንግዲህ አትርሱ፣ ሐሳባችሁን ሬዲዮ በሚተላለፍበት ሰዓት በስልክ ቁጥር 0819100 ወይም ደግሞ በሬዲዮኑ ሰራተኞች ስልክ ቁጥር ላይ የደወላችሁ መልእክታችሁን መተው ትችላላችሁ። ፕሮግራማችን እስከ 6 ሰዓት ይቀጥላል።
ሰሃባሎቲ ባሎስ ከስከበሩ ወዛማ ይብሉ ሰሃባሎ ወላ ወላ يلا
አድማጮቻችን ይህ የምታዳምጡት ስቶኮል የሚገኝ ኢትዮጵያ ድምፅ ሬዲዮ ነው። ከዚህ በመቀጠል እንግዳችንን ይዘንላችሁ እንቀርባለን። ኢትዮጵያ ውስጥ ለሰው ልጆች መብት እኩልነት፣ ለነጻነት፣ ለዲሞክራሲና ለአንድነት እንታገላለን የሚሉ የተለያዩ የፖለቲካ ድርጅቶች በየጊዜው እየተነሱ ስልጣን ላይ ያለው መንግስት በሚያደርስባቸው ተጽዕኖ በየጊዜው ድምጽ ማጣቸው ይጠፋል። የት እንደደረሱ ሳይታወቁ መሪዎቻቸው ወይ ይገደላሉ ወይ ይታሰራሉ። አሁን በቅርቡ ደግሞ የአማራን ህዝብ የኩነት ጥያቄ ላንዴና ለመጨረሻ ጊዜ ለመመለስ ተነስቻለሁ ያለው የአማራ ብሔራዊ ንቅናቄ ባጭር ጊዜ ውስጥ ብዙ ተሰሚነትንና ተቀባይነትን ካገኘ በኋላ አንዳንድ የድርጅቱ መሪዎች የመንግስትና የቀበሌ ሹምነት ካገኙ በኋላ የተነሱበትን የህዝብ ጥያቄ ወደ ጎን ትተው የራሳቸውን ጥቅም ማሳደድ ማስጠበቅ በመምረጣቸው ድርጅቱም ከመኖር ወደ አለመኖር የደረሰበት ወቅት እንገኛለን የሚሉ የፖለቲካ የአካባቢ የፖለቲካ ታዛቢዎች አሉ። ይህንን በተመለከተ የድርጅቱ አባላት ምን ይላሉ? ድርጅቱስ በምን አይነት ሁኔታ ላይ ይገኛል የሚለውን ለመወያየት የድርጅቱን ተወካይ አቶ አንተነህን ይዘንላችሁ ቀርበናል። ሃሎ ጠና ይስጥልኝ።
አብሮ ይስጥልን አቶ አህመድ።
ሰላም ነው?
ሰላም ናችሁ?
ይመስገነው እኛ በጣም ሰላም ነን። በጣም ቆንጆ። አቶ አንተነህ እንግዲህ ዛሬ በተስማማ ነው መሰረት ውይይት እናደርገው በአጠቃላይ ስለ ኢትዮጵያ በተለይ ደግሞ ስለ ድርጅታችሁ አብን አማራ ብሔራዊ ንቅናቄ ነው። እንግዲህ ለመጀመሪያ ያህል አብን ወይም አማራ ብሔራዊ ንቅናቄ በህይወት አለ?
መልካም። እንደ ድርጅት በህይወት አለ፣ ምንም ጥርጥር የለውም። ምክንያቱም በምርጫ ቦርድ ዘንድ ያለው እውቅና እስካሁን ድረስ እንደተጠበቀ ነው። ከዚህ ባለፈ ግን ከወረዳ ጀምሮ ዞን ድረስ ያለው አመራር እንዲሁም አባላት እስካሁን ድረስ ለአዳመት ያክል በተፈጠረው ውስጣዊ ችግር ምክንያት ከላይኛው መዋቅር ወይም ከከፍተኛ አመራሩ ጋር ትንቅንቅ የተሞላበት ትግል ያደረጉ ቢሆንም እስካሁን ድረስ መዋቅራቸውን አስጠብቀው የሚገኙ በመሆናቸው አለ ማለት እንችላለን። ግን እንደሚታወቀው በዚህ ሰዓት የሚተበቀውን ትግል ያደረገ ነው ወይስ ያደረገ አይደለም የሚለው ምንም ጥርጥር የለውም። በቂ ትግል ያደረገ አይደለም ወይም ደግሞ ትግል ያደረገ አይደለም ማለት ይቻላል።
አቶ አንተነህ አሁን ካንተው ስትናገር ከወረዳ ጀምሮ እስከታች ድረስ እስከ አውራጃ ምን እንደምትሉት አላቅም ብቻ በአጠቃላይ ካመራሩ ጋራ ትንቅንቅ ያደረጉ ብለሃል። ለምንድን ነው ያንድ ድርጅት አባላትና አመራሮች ትንቅንቅ የሚያደርጉት? በምን ምክንያት ነው? ትግላችሁ ስልጣን ላይ ካለው ኃይል መስሎኝ እርስ አባላቱ ካመራሩ ጋር ትንቅንቅ ለምን ነው የሚያደርጉት?
መልካም ጥሩ ጥያቄ ነው አቶ አህመድ። እንግዲህ በኢትዮጵያ የፖለቲካ ባህል ውስጥ ባለፉት 20 እና 30 አመታት ያለውን ስናይ አንድ ጠንካራ የሆነ ተቃዋሚ ፓርቲ ማለትም በምርጫ ፉክክር መንግስትን የተገዳደረ አካል ከሆነ ከምርጫ ማግስት ያንን ድርጅት በተለያዩ በሰርጎ ገቦች ሊሆን ይችላል በተለያየ መንገድ የተለያዩ ስልቶችን በመቀየስ መንግስት ወይም ደግሞ ገዢው ፓርቲ እንዲፈርስ እንዲከፋፈል የመስራት ባህል አለ። ከዚህ በፊት ይታወቃል እና ያ ባህል ዘንድሮ ደግሞ በዚህኛው በአብል ላይ በከፍተኛ ሁኔታ ጉልበት ፈጥሮ ከውጭ ባሉ ተጽኖዎች ምክንያት ድርጅቱን ለማዳከም ድርጅቱን እስከ ማክሰም ድረስ የሚደርስ እንቅስቃሴ አለ ማለት እንችላለን። ስለዚህ ይህ የታችኛው አመራርና አባላት አይ ድርጅታችን ከዚህ በፊት በፕሮግራሙ ያሰፈራቸው አላማዎች አሉት ኦልሬዲ ያስቀመጠው ስትራቴጂ አለ ያንን ጠብቆ መሄድ መቻል አለበት ጠንክሮ መቀጠል መቻል አለበት በሚል እና ከላይ ከፍተኛ አመራሮቹ ደግሞ ለዚህ ለብዙሃኑ በተለይ ደግሞ ለጠቅላላ ጉባኤው የድርጅቱ የላይ ወይም ደግሞ ከፍተኛው የስልጣን አካል ነው የጠቅላላ ጉባኤውን አቅጣጫና ጥያቄ መመለስ መቻል አለበት ስራ አስፈጻሚውና ማዕከላዊ ኮሚቴው የሚል ጥያቄ ስላልና ይሄንን ለመቀበል ዝግጁ ባለመሆናቸው ምክንያት ነው ይሄ ትግል የተፈጠረው ማለት ነው።
ምንድነው
ስለዚህ ባጭሩ
ይቅርታ ቀጥል
ባጭሩ ከፍተኛ አመራሩ ከድርጅቱ የትግል መስመር እየወጣ ስላስቸገረ ወደዚያ የትግል መስመር እንዲገባ የሚደረግ የድርጅት ውስጥ ትግል ነው ባለፈው አንድ አመት ሲካሄድ የቆየው።
አመራሩ ከድርጅቱ አላማ የወጣ ነው አልክ ያንን ለመመለስ እየታገልን ነው አልክ። ምንድነው ከድርጅቱ አላማ ውጪ አብንን እንመራለን ያሉ ሰዎች የሚመሩት ምንድነው? ምን ያደረጉት ነው? ይሄንንስ የሚያደርጉት ለምንድነው? ምንድነው የፈጸሙት? ለምንስ ነው ይሄንን የሚፈጽሙት? ያብን አመራር ነን ብለው ከአብን አላማ ውጪ የሚሰሩት ለምንድነው?
ኦኬ መልካም። በዋናነት በዚህ ሚዲያ ቀርበው ይሄንን ጥያቄ ቀጣይ እነሱ ቢመልሱ ተመርጣለሁ።
ትክክል ሞክረን ነበር ግን ስላልቻልን ነው ፈቃደኛ ስላልሆኑ ነው።
መልካም እሺ። በኔ በኩል ያለኝን እይታ ላካፍል። እንግዲህ ባለፈው የዛሬ 2 አመት የተካሄደ ምርጫ አለ። በምርጫ ሂደት ላይ ከፍተኛ ድክመት ታይቷል። ለምሳሌ ልጥቀስልህ ከድክመቶቹ መካከል ማለት ነው በቴሌቪዥን ሲደረጉ የነበሩ የፓርቲዎች የክርክር መድረኮች ላይ ኢፌክቲቭ ተደርጎ አልተመረም። ከዚህ ባሻገር ደግሞ በተለያዩ ጋዜጦች ራሱን የቻለ አምድ ነበር ለፓርቲዎች የሚሰጥ ማለት ነው። በጋዜጦች ከተሰጠው አምድ 25%ን እንኳን መጠቀም አልቻለም። የአማራ ብሔራዊ ንቅናቄ አምድ ቢሆንም መልእክቱን ማድረስ ስላልቻለ ተብሎ ባዶ ቦታ ነው ሲወጣ የነበረው ያኔ ማለት ነው። እና ከዚህ የሚጀምር ነው፣ ከምርጫ ሂደት የሚጀምር ነው ችግሩ። ከዚያ ቀጥሎ በተለያዩ አካባቢዎች መንግስት ከፍተኛ የሆነ ምርጫውን የማጭበርበር ድምጽ የመገልበጥ ስራዎችን ሰርቶ ነበረ። ያንን ከፍተኛ አመራሮች ተከታትለው ለምርጫ ቦርድ አቀርበው በትክክል ሰነዶችን ያቀረቡ ሞግተው ማስወሰንና እንደገና ምርጫ እንዲካሄድ ማድረግ ላይ ጠንክረው አልሰሩ። ለናሙና የሚጠቀሱ ጥቂት ወረዳዎች ላይ ብቻ ነው ምርጫ እንደገና እንዲደገም የተደረገው። ከዚያም ቀጥሎ በጦርነት ሂደት ላይ ሚናውን ያለየ ተሳትፎ ነው አባሉ ሲያደርግ የነበረው። ድርጅቱ እንደ ድርጅት ከመንግስት ጋር በመነጋገርና ሚናውን በመለየት ሳይሆን አስተዋጽኦ ያበረከተው እንዲሁ ዝም ብሎ ሚናውን ያለየ ነው የነበረው። ከዚያ በኋላም ያ ማለት የተወሰኑ አመራሮች ስልጣን ከወሰዱ በኋላ የባሰ ድርጅታዊ ህሉናው አደጋ ውስጥ እየገባ የሄደበት ሁኔታ ነው ያለው። በዚህ ምክንያት ውስጣዊ ትግሉ የበለጠ ጉልበት እያገኘ እንዲቀጥል አስችሏል ማለት ነው።
ሰሞኑን አብን በመሐከላችን በአመራሩ መሐከል የነበረው ልዩነት አቁመን ልዩነታችንን አቻችለን በጋራ እንደገና ለመስራት ወስነናል፣ ህዝቡንም ደግሞ ይቅርታ እንጠይቃለን የሚል መግለጫ ወጥተው ነበር። እስቲ ስለ እሱ አጠር አድርጋ አስረዳን። ምንድን ነው ልዩነታቸው በአመራሩ መካከል ምንድን ነበር? ይህን ያህል ልዩነት የነበረውና ድርጅቱን እስከ ማዳከም ደርሰናል የሚሉበት ምንድን ነው ልዩነታቸው? ያንንስ እንደገና ለመስራት ተስማምተናል የሚለውንስ በተጨባጭ ምን ሲያሳዩ አያችሁ? ምን ሲሰሩ አያችሁ?
መልካም፣ በጣም ጥሩ ጥያቄ ነው። አድማጮች እዚህ ላይ በደንብ እንዲገነዘቡት የምፈልገው ጉዳይ አለ። ይህም ጉዳይ ምንድን ነው? ይሄ ውስጥ ላይ የተፈጠረው ትግል የመነጨው ከወረዳ እና ከዞን አመራር እንዲሁም ከአባላት ነው። ያ ከዞን አመራር እና ከወረዳ አመራር የመነጨው ጥያቄና ትግል የጠቅላላ ጉባኤው ላይ ቀረበ። ከዚያ በኋላ የጠቅላላ ጉባኤውን መዋቅር ቅርጽ ይዞ ለጽህፈት ቤትም ለድርጅቱ ጽህፈት ቤት ማለት ነው፣ እንዲሁም ለኢትዮጵያ ብሔራዊ ምርጫ ቦርድ አቤቱታው መቅረብ ችሏል እንጂ በዚያው ውስጥ በስራ አስፈጻሚዎች በ9 ስራ አስፈጻሚዎች መካከል የተፈጠረ ትግል ወይም ደግሞ ቅራኔ አይደለም። ችግር ያለባቸው ግለሰቦች ያንን ችግራቸውን በውይይት መፍታታቸውን ሁላችንም አፕሪሼት እናደርጋለን። ነገር ግን ድርጅታዊ ጥያቄን እንደዚህ የጥቂት ግለሰቦች ችግር ብቻ አስመስሎ ለማለፍ ነው የተሞከረው። በሽምግልናው ሂደት እኛም ተሳትፈናል። ያለውን ችግር ለሽማግሌዎች በዝርዝር አሳውቀናል። መፍትሄ የምንለውንም ሐሳብ አቅርበናል። በዚያም መሰረት ዋናው የድርጅቱ ችግር መፍትሄ የጠቅላላ ጉባኤው ላይ ሁሉም ያመነበት አመራር ወደፊት መምጣት መቻል አለበት። ሰፊ ውይይት የተደረገበትና ግልጽና ዲሞክራሲያዊ የሆነ ጠቅላላ ጉባኤ በቅርቡ መካሄድ አለበት። ግልጽና ዲሞክራሲያዊ የሆነ ጉባኤ እንዲካሄድ ደግሞ የዚያ የጉባኤ አዘጋጅ ኮሚቴው ከኛ ማለትም ከጠቅላላ ጉባኤ ተወካይ ኮሚቴዎች ይህንን ውስጣዊ ትግል እያደረግን ካለን ሰዎችና ከነባሩ የማዕከላዊ ኮሚቴ አባላት መካከል ፍትሐዊ በሆነ የቁጥር ምጥጥን እንዲዋቀር በሽማግሌዎች ምክረ ሐሳብ መሰረት ይህ ድምዳሜ ላይ ተደረሰ። ከዚያ በኋላ ግን እነሱ ይህን እሺ ብለው ከተለያዩ በኋላ ወደ አፈጻጸም ሲመጣ ሙሉ በሙሉ ይህንን የሽማግሌዎችን ምክረ ሐሳብ ክደው ራሳቸው ብቻ የሚመሩት ኮሚቴ እንዲቀጥል አድርገዋል ማለት ነው።
መቼ ነው ይሄ ተፈጸመው? ይሄ በሽማግሌዎች ያወያዩአችሁ እና ስምምነት ላይ የደረሳችሁበት ባላንስ ሊሆነ ከድሮውም ከእናንተ አዲስ ሀሳብ ካቀረባችሁትም የተውጣጣ ይመስረት የተባለውን የሽማግሌዎች ውይይት መቼ ነው ያደረጋችሁት? ይሄን ውይይት ካደረጋችሁ በኋላ እሺ ብለው ሄደው የራሳቸውን ብቻ ይዘው ሲመጡ ሽማግሌዎቹስ ምን አሉ? እናንተስ ምን አላችሁ?
መልካም። ሽምግልናው ለወራት ነው ሲካሄድ የነበረው። ምክንያቱም እነዚህ የኛ የድርጅቱ የከፍተኛ አመራሮች የተለያየ የመንግስት የሥራ ኃላፊነት ላይም ያሉ በመሆናቸው ፈጥኖ ባጭር ጊዜ ውስጥ ማለቅ አልቻለም። በተመሳሳይ ሽማግሌዎችም ሌላ ሥራ ስላለባቸው ማለት ነው። እና ለወራት የፈጀ ነው። ለምሳሌ እኛ ያገኘናቸው የጥምቀት ዋዜማ ነው የነበረው። እኛ ከሽማግሌዎቹ ጋር ተነጋግረን ያለውን ሁኔታ በዝርዝር ያቀረብነው ማለት ነው። ከዚያ በኋላ በእኛ የካቲት መጨረሻ ላይ የመጨረሻው የውሳኔ ሐሳብ ወይም ደግሞ ምክረ ሐሳብ ሪኮመንዴሽን ተወሰነ፣ የካቲት መጨረሻ ላይ በእኛ አቆጣጠር። ከዚያ መጋቢት ሁለት ከፍተኛ አመራሮች የማዕከላዊ ኮሚቴ ስብሰባ በሚል የቀድሞ የማዕከላዊ ኮሚቴ አመራሮች ባህር ዳር ላይ ስብሰባ አደረጉ። የድርጅቱ የማዕከላዊ ኮሚቴ አባላት 45 ናቸው። ከነዚያ መካከል 26 ብቻ ናቸው ስብሰባው ላይ የተገኙ። በእርግጥኛ እነዚህ አካላት አሁን የድርጅቱ የማዕከላዊ ኮሚቴ አመራሮች አይደሉም። ይሄንን እኛ አንስተናል። ኦልሬዲ ተርማቸውን ጨርሰዋል። የካቲት 14 2015 በእኛ አቆጣጠር ወይም ደግሞ ጁን 25 ማለት ነው። ኦኬ ሶሪ፣ ጁን 25 ሳይሆን ፌብራሪ 21 2022 ማለት ነው። የስልጣን ዘመናቸው አልቋል። ስለዚህ የቀድሞ አመራሮች ነው እንጂ የሚባሉ አሁን ራሱ የድርጅቱ አመራሮች ሊባሉ አይችሉም። እነዚህ ከፍተኛ አመራሮች እነሱ መጋቢት ሁለት በኛ አቆጣጠር ባህር ዳር ላይ ስብሰባ አደረግን በሚል ከዚህ በፊት ሰኔ 12 የተቋቋመ የጉባኤ አዘጋጅ ኮሚቴ ነበረ። ሐምሌ 12 ተርሙን የጨረሰ ማለት ነው። እሱን ኮሚቴ እንዲቀጥል አድርገው ጉባኤ እንደሚዘጋጅ አስመስለው ውሳኔ አሳለፍን በሚል ነው ስብሰባቸውን ያጠቃለሉት። ከዚያ በኋላ እኛ ይህንን ጉዳይ ለሽማግሌዎቹ አቅርበን ነበረ። ሽማግሌዎቹ ግርታ ነው ያሳዩት። ምክንያቱም ኦልሬዲ ሰፊ ውይይት አድርገዋል ከሽማግሌዎች ጋር። የጋራ የጉባኤ አዘጋጅ ኮሚቴ እንዲቋቋም ስምምነት ላይ ተደርሷል። ይሄንን ተፈጻሚ ባለማድረጋቸው ሽማግሌዎችም እንደደነገጡና እንዳሳዘናቸው ነው እኛ ያየነው። ይሄንን በቃል ለሽማግሌዎቹ አሳውቀናል። በተመሳሳይ በደብዳቤም ለሽማግሌዎቹ አሳውቀናል። የተለየ የወሰዱት የመፍትሄ አዲስ የመፍትሄ ሐሳብ የለም በሽማግሌዎቹ በኩል። እስካሁን ድረስ በዚህ ሁኔታ ተንጠልጥሎ ነው ያለው። ግን ይህንን ተከትሎ እኛ እንዳልኩት ከዚህ በፊት ከመጋቢት 11 ያ ማለት ማርች 22 2022 ማግስት ቮት ኦፍ ኖ ኮንፊደንስ ተሰጥቶባቸዋል በእነዚህ በከፍተኛ አመራሮቹ ላይ ማለት ነው። 344 የሚሆን የጠቅላላ ጉባኤ አባል ከ509 ማለት ነው በእነዚህ ላይ ጥያቄ አለኝ ብሎ ፒቲሽን ተፈራርሞ የጠቅላላ ጉባኤ ተወካይ ኮሚቴ አዋቅሯል። ስለዚህ ያኔ ስልጣናቸው ጥያቄ ምልክት ውስጥ ገብቷል። ከዚያም አልፎ ምርጫ ቦርድ በወሰነው መሰረት ጁን 25 2022 ጉባኤ አካሄደው አመራርነታቸው እንዲጸድቅ ወይም ደግሞ አዲስ አመራር እንዲመጣ ማድረግ አልቻሉ። ከዚያ ቀጥሎ ደግሞ ፌብራሪ 21 2023 ማለት ነው ሙሉ በሙሉ የስልጣን ዘመናቸው አልቋል። አንድ የማዕከላዊ ኮሚቴ፣ አንድ የስራ አስፈጻሚና አንድ የኦዲትና ምርመራ ኮሚሽን ለሶስት ዓመት ብቻ ነው ማገልገል የሚችለው። እንደገና ከተመረጡ እነዚህ አመራሮች መቀጠል ይችላሉ። ምርጫ ሳይካሄዱ ግን ከሶስት ዓመት በላይ መቆየት አይችሉም። እና ፌብራሪ 21 2023 ሶስት ዓመት ስለሞላቸው እነዚህ ሶስት መሰረታዊ ሬድ ላይኖችን ስላለፉ እና ወደፊትም ለድርጅቱና በአጠቃላይ ለህዝቡ ተጨማሪ እዳን የሚያመጡ በመሆናቸው ምክንያት ከስልጣናቸው መነሳታቸውን ወይም ደግሞ የስልጣን ጊዜያቸው እንዳለቀ ለምርጫ ቦርድም ደብዳቤ ጽፈናልኛ እንደ ኮሚቴ የሁሉም ማለት በሚቻል ሁኔታ የዞን ጽፈት ቤቶችም ለምርጫ ቦርድ ደብዳቤ ጽፈዋል። ግንኙነታቸውን ከነዚህ አመራሮች ጋር እንዳቋረጡ ማንኛውም የመንግስትም ሆነ መንግስታዊ ያልሆነ ድርጅት ከነዚህ አመራሮች ጋር ግንኙነቱን እንዲያቋርጥ ህጋዊ ያብን አመራሮች ባለመሆናቸው ምክንያት ማለት ነው አሳውቋል። እኛም መግለጫ በማውጣት ለህዝብ ይፋ አድርገናል ማለት ነው። ስለዚህ አሁን ያለው ህጋዊ የድርጅቱ አካል የጠቅላላ ጉባኤውና የጠቅላላ ጉባኤ አባላት የወከሉት ተወካይ ኮሚቴ በመሆኑ ጉባኤውም በዚህ አካል እንዲደረግ ለምርጫ ቦርዱ ጥያቄ አስገብተናል ማለት ነው። በዚህ ሁኔታ ነው ያለው አቶ አህመድ።
በጣም ጥሩ። እንግዲህ ዘርዝረ ገልጸህልናል፣ ግን ምርጫ ቦርድ ምን አላችሁ? የወይዘሪት ብርቱካን ሚደክሳ ምን አላችሁ? እንደዚህ አይነት ማስረጃ ስታቀርቡ ምንድን ነው የሰጣችሁ መልስ?
ኦኬ፣ ሳምንት አካባቢ ነው ይህንን ካስገባን፣ እስካሁን ድረስ ምላሽ አላገኘንም። ነገ በአካል ሂደን ከቻልን ወይዘሪት ብርቱካንን ካልቻልን ደግሞ አማካሪዋን ለማግኘት እኛ በአካል ማለት ነው ዝግጅታችንን ጨርሰናል። ነገ ሄደን ለማናገር እስካሁን የተሰጠን ምንም አይነት ምላሽ የለም።
እንግዲህ እንደነገርከን ከሆነ አሁን ያንተን ቃል ነው፣ የነዛን ቃል አላገኘንም። ሞካክረን ደጋግመን ፍላጎታቸው እንዳልሆነ ነግረው ተረድተናል። አንፈልግም አላሉንም፣ ግን አያነሱልንም። በደጋግመን በተለያዩ ተወካዮቻቸው በኩል ብንሞክር ስልካችንን አያነሱም። ምንድን ነው አንድ አባባል አለ፣ ምን ተማምነው ነው ይህንን ሁሉ ኢዴሞክራሲያዊ ስራ እንኳን አብንን የመሰለ በወጣቶች የተሞላ ለህዝብ ቆም ያለው ያለ ድርጅት ቀርቶ ተራ ስለ ዲሞክራሲ እንኳን በትንሹ የሚያቅ ድርጅት ህግን ማክበርን የማያከብር ድርጅት ሊኖር አይችልም። እንዴት አብን እንደዚህ አመራሮች እንዴት እንዲህ አይነት ውሳኔ እርምጃ ሊወስዱ ቻሉ? አንድ አባባል አለ ታውቃለህ፣ በሀገራችን ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይላል። ምን ተማምነው ነው እንደዚህ አይነት ኢ ዲሞክራሲያዊ ስራ የስልጣን ጊዜያቸው አልፎ ውረዱ ሲባሉ በማጆሪቲው አንወርድም ብለው የሚቀጥሉበት ምክንያት ምን ተማምነው ነው? ምንድን ነው ያላቸው ኃይል?
ጥሩ ጥያቄ ነው አቶ አህመድ። እኛም እጅግ በጣም የሚገርመንና ማለት እነሱ ምናልባት የሁኔታ ትንተና እየሰሩ ከሆነ እጅግ በጣም የተሳሳተ የሁኔታ ትንተና ላይ እንዳሉ የሚያረጋግጠው ጉዳይ ይሄ ነው። ምሳሌ ልጥቀስልህ፣ ሰሞናዊ አጀንዳም ስለሆነ ማለት ነው። ብርጋዴር ጀነራል ተፈራ ማሞ መንግስት ችግር ውስጥ በወደቀበት ጊዜ እንዳጠቃላይ የኢትዮጵያ ህልውናም አደጋ በወደቀበት ጊዜ በሰሜኑ ጦርነት ከስልጣን ተነስቶ የነበረው ናግባና አዋጋ ተዋጋ ሲባል ምንም ሳያቅማማ በቀጥታ ገብቶ ሙያዊ አገልግሎቱን ብቻ ሳይሆን ህይወቱንም ለመስጠት ዘመቻ ድረስ ግንባር ድረስ የዘመተን ሰው ሕክምና የከለከለ ስርዓት ነው አይደለም?
ትክክል።
ይሄ ሆኖ ይሄንን እያዩ ከዚህም በፊት የተለያዩ ሁኔታዎችን እያዩ ማንን ተማምነው ነው? ምንስ አስበው ነው የሚለው የኛም ጥያቄ ነው። ስለዚህ ይሄንን ጥያቄ መመለስ የምችለው እጅግ በጣም የተሳሳተ የሁኔታ ትንተናና የአማራጭ ድምዳሜ ላይ ናቸው። በዚህ እኛም አዝነናል፣ ህዝብም በአጠቃላይ አዝኗል። ከኛ ይጠበቃል ብለን የምናስበው በውጭም በሀገር ውስጥም ካለው ህዝብም ይተበቃል ብለን እናስበው ከዚህ ጋር በተያያዘ ምን መሰላቱ አመድ ኢ ዲሞክራሲያዊነትን አምባገነንነትን ህገወጥነትን ሁሉም አካል ሊታገለው ይገባል። ይሄ የኢትዮጵያ ፖለቲካ ባህል ሆኗል። ከፖለቲካ ማልፎ ራሱን የቻለ አንድ የማህበራዊ አውድ ሆኗል። በጣም ኢስታብሊሽመንቱ በጣም ጠንካራ ነው። ሶ አኩርፈንም ሰልችተንም ደክሞንም እንደዚህ አይነት ትግሎችን በተውናቸው ቁጥር በሚቀጥሉት አመታትና በሚቀጥሉት እንቅስቃሴዎች ለሌሎች አምባገነኖችና ኢዲሞክራሲያዊ እንቅስቃሴዎች እርሾ ሆነው ያገለግላሉ። ስለዚህ በውጭም ያለው እንደዚህ አይነት እንቅስቃሴዎችን ታግለን የመጨረሻ መሆን መቻል አለበት። ይሄ ክስተት ኔክስት የሚመጡ ድርጅቶች ኔክስት የሚመጡ አመራሮች እንደዚህ አይነት ክስተት እንደማይቻል ሚዲያውም ተባብሮ እንደሚታገለው ሊሽቁ ተባብሮ እንደሚታገለው የተለያዩ ሲቪክ ማህበራትም ሊሆኑ ይችላሉ ማንኛውም ዜጋና ማንኛውም በጋራ የተሰባሰበ አካል ሁሉ እንደሚታገለው አሳይተን ትክክለኛ መርህን ተከትሎ እየታገለ ያለ አካል ደግሞ ማሸነፍ እንደሚችል የምናረጋግጥበት ሂደት ሆኖ ለኢትዮጵያ ፖለቲካም አዲስ ምራፍ ይከፍታል የሚል ተስፋ ነው።
አቶ አንተነህ እንደምንሰማው ከሆነ አብን በስሙ አሁንም ይሰራል። ለምሳሌ ሰሞኑን ትናንትና ነው መሰለኝ የሰማሁት ሰሞኑን ከኢዜማ ጋራ ግንባር ፈጥረው በጋራ ጥያቄዎች ላይ ለመስራት አብኖች ተስማሙ የሚል መግለጫ አውጥተዋል። እናንተ ደግሞ ማጆሪቲው አመራሩን አይቀበልም ነው የምትለኝ ባጭር አማርኛ? ሃሎ ይስማል? ሃሎ
አቤት አቤት
ይስማል?
አቤት ኔትወርክ ትንሽ ተቋርጣ ነበር ድገምልኝ።
ኦኬ
ይቅርታ።
እንደምትነግረን ከሆነ አመራሩ ህጋዊ አይደለም፣ ስልጣኑን ጊዜውን ጨርሷል፣ አባሎቹም በአመታዊ ስብሰባ ላይ እንዲቀየር ጠይቀዋል ወዘተ ባጭር አማርኛ እንደሱ ነው ያልከኝ። ግን አሁን ደግሞ አብን ልክ እንደሚሰራና እንደ አዲስ መግለጫ አውጥቷል። ከኢዜማ ጋራ በምንስማማባቸው ጥያቄዎች ላይ አብረን ለመስራት ወስነናል። በተለይ ደግሞ በፓርላማው ሽብርተኛ የተባለው ወያኔ ሽብርተኛነቱ ከተነሳብለት በኋላ አብንና ኢዜማ በጋራ ሆነው ለመታገል ወስነዋል ይላል። ይህን እንዴት ታገናኘዋለህ?
መልካም፣ ሁለት ነጥቦችን ላነሳልህ እችላለሁ ከዚህ ጋር በተያያዘ። አንደኛ በስራ አስፈጻሚ ደረጃ ከማንኛውም ፓርቲ ጋር ጥምረት፣ ቅንጅት፣ ውህደት መፍጠር አይቻልም። ይሄ የኢትዮጵያ የአገሪቱ ሕግ ይከለክላል። እንግዲህ ለዚህ ድርጅት ሲባል ለነዚህ ከፍተኛ አመራሮች ሲባል የሚፈቀድ ነገር ካለ ወደፊት ነው ልናየው የምንችለው። ጥምረት ቅንጅትና ውህደት የሚቻለው በጠቅላላ ጉባኤ ከተወሰነ ብቻ ነው። ስለዚህ ፈጽሞ አይቻልም። ሁለተኛው እና ከዚህ ውጭ ያለው ምክንያት ደግሞ ቅድም እንደገለጽኩት ከፌብራሪ 21 2023 በኋላ ይሄ አካል የስልጣን ዘመኑን የጨረሰ ነው። እንኳን እንደዚህ አይነት የጥምረትና በጋራ የመስራት ዲሎችን ወይም ደግሞ ስምምነቶችን ሊያደርግ ይቅርና ህጋዊ ሆኖ ለምርጫ ቦርድም ሆነ ለሌላ አካል ደብዳቤ የመጻፍ ከዞንና ከወረዳ መዋቅር ጋር ግንኙነት የማድረግ ስልጣን የለውም። ይህንን ቅድም እንደገለጽኩት ዞኖችም ከዚህ ከፍተኛ አመራር ጋር ያላቸውን ግንኙነት ማቋረጣቸውን በደብዳቤ ገልጸዋል። ለጽፈት ቤትም ጽፈዋል፣ ለድርጅቱ ጽፈት ቤት፣ ለምርጫ ቦርድም ጽፈዋል። ስለዚህ ባጭሩ ተቀባይነት አይኖረውም፣ ሂደቱ ችግር አለበት ለማለት ነው።
ስለዚህ አብን አመራሮች በአሁኑ ጊዜ የሚሰሩት ስራ በሙሉ ህገወጥ ከመሆኑም በላይ የራሳችሁ ጉዳይ፣ እኛ ስልጣኑን አንድ ጊዜ ጨብጠናል፣ አንለቅም የፈለግነውን እናረጋለን ነው የሚሉት ነው የምትለኝ?
አሁን በቀጣይ ቀናት ይሄንን የሚከተሉ ከሆነ ይሄ ማለት ነው።
እንግዲህ ያለን አማራጭ ህዝብ የማወቅ መብት አለው ብለን ይሄንን ሬዲዮ ስንጀምርም የከፈት ነው። ለዚህ ህዝብ የማወቅ መብት ስላለው አሁን እነሱን በተደጋጋሚ እንደገና እንደውልና ቃላቸውን ወይንም አመለካከታቸውን እንዲያስረዱ ለህዝብ እንጠይቃለን። ከዛ አልፈን ደግሞ ወይዘሪት ብርቱካን ሚደክሳ የምትመራውን የምርጫ ቦርድም ደውለን ይሄን ነገር እንዲያስረዱን ፈቃደኛ ከሆኑ እንጠይቃቸዋለን። ከዚህ በፊት እሳቸውም ተቃዋሚ በነበሩበት ጊዜ ይሄ ሬዲዮ ብዙ ብዙ ታግሎላቸው እዚህ ድረስ እንዲመጡ አድርጎ የተቻለውን አድርጓል። አሁን ስልጣን ላይ ተቀምጠዋል፣ ግን የዴሞክራሲ አመለካከታቸውን ይቀይራሉ ብለን ስለማናምን እንደውላቸውና ይሄን በተመለከተ አንተ የገለጽክልን በድርጅታችሁ በኩል ማጆሪቲው የገለጸውን እነሱ ደግሞ ማለትም ምርጫ ቦርድ ምን ላይ እንደደረሰ ለማሳወቅ እንደውልላቸዋለን። ህዝብ የማወቅ መብት አለው በሚለው አንተ ነህ።
አቤት።
ድርጅታችሁ እንግዲህ እንደነገርከን ከሆነ የማነሳቸው ጥያቄዎች ያሰብኳቸው ነበሩ፣ ዋጋ የላቸውም። ምክንያቱም አብን የተቋቋመው የአማራውን ህዝብ ህልውና ለማስጠበቅና መብቱን፣ ነፃነቱን፣ አንድነቱን በኢትዮጵያዊነቱ ኮርቶ እንዲኖር ለማድረግ ነው ወዘተ የሚል መነሻ ነበረው። ሆኖም ግን የአማራው ህዝብ በወለጋና በሌሎች አካባቢዎች ሲጨፈጨፍ አብን አንዳንድ አልፎ አልፎ በመስኮት የሚወረወር መግለጫ በስተቀር ምንም በተጨባጭ የሰራው ስራ አልነበረም። እንዳውም በጣም በጣም አስነዋሪ ከነበረው አንዱ አብይ አህመድ ለሬሳዎች ጥላ እንዲሆናቸው ዛፍ እተክላለሁ በሚልበት ጊዜ የእናንተ መሪ አብሮ ተከትሎ ሄዶ ዛፍ ይተክል ነበር፣ ባለ ካሜራዎች አስከትሎ። ይህ እንዴት ልታየዋለ ልልህ ነበር፣ ግን አሁን ከዚህ ቀደም ብሎ የሰጠኝ መልስ ይህንኑ ራሱን ስለሚመልሰው ወደሚቀጥለው ሊሄድና የኢትዮጵያ ህዝብ በተለይ ደግሞ አማራው ለአማራው ነው የተቋቋመው ይሄ፣ ከአብን ምን መጠበቅ ይችላል ወደፊት?
በጣም ጥሩ ጥያቄ ነው፣ አመሰግናለሁኝ። አሁን እንዳልኩት እነዚህ ከፍተኛ አመራሮች ትክክለኛ ወይም ህጋዊ የድርጅቱ አመራሮች እንዳልሆኑ ወይም ባለስልጣኖች እንዳልሆኑ ታውጇል። ይሄ የተደረገው አንደኛ በዚህ እንቅስቃሴ ሂደት ድርጅቱን የግላቸው የማድረግ አይነት በመሆኑ እና ይህ ተገቢ እንዳልሆነ ለማሳየት ነው። ሁለተኛው የታችኛውን አመራርና ሁሉንም አባላት አነያችሁ አይነት የማለት አካሄድ እና የተለያዩ ስሞችን የመለጠፍ ሁኔታ ስለነበረ በተመሳሳይ ይሄም ተገቢ እንዳልሆነ ለማሳየት፣ ከዚህም አልፎ ህዝቡን የመከፋፈል የእነሱን ስልጣን ለማስጠበቅ ሲሉ አንድ የሆነውን ህዝብ በየቦታው፣ በየዞኑ፣ በየወረዳው፣ በየክፍለ ሀገሩ የሄዱ የተለየ የግል ኮንስቲትዩንሲ አስፍቶ ስልጣን ላይ ለመቆየት የሚያደርጉት ጥረት ነበረ። ይሄ የዞንና የወረዳ አመራሩ የጠቅላላ ጉባኤ ተወካይ ኮሚቴው ይሄንን ታግሎ አክሽፏል፣ እንደዚህ አይነት እንቅስቃሴዎች። ስለዚህ ይሄ እንደ አንድ ድል መታየት ያለበት ነው ብለን እናምናለን። ድርጅቱ ከትግል መስመሩ እንዳይወጣ በከፍተኛ
ህዝቡ ወደፊት ከድርጅት ውስጥ ምን ይጠብቃል? የእናንተ ታግሎ እርሳው እዛው አመራሮቻችሁን ማሸነፋችሁ ብቻ ሳይሆን ህዝቡ አልቲሜትሊ የሚጠብቀው የእሱን ጥያቄ አንስታችሁ ወደፊት ስትገፉለት ነው። እኔ እስከሚገባኝ ያን በተመለከተ ምን ማግኘት የሚችል ይመስልሃል? ምን ይጠብቅ ከእናንተ ወደፊት?
በጣም ጥሩ። አሁን በጣም በከፍተኛ ደረጃ ፖለቲካሊ የነቃ ትውልድ አለ። ይሄ የነቃ ትውልድ መዋቅርን መሰረት አድርጎ ወይም ደግሞ ድርጅታዊ ቅርጽ የያዘ ትግል አድርጎ ጥያቄዎቹን ስትራክቸራሊ ማስመለስ መቻል አለበት። ስለዚህ ይሄ ድርጅት ይሄንን የነቃውንና የተሰባሰበውን ኃይል እንዳይበታተን አስጠብቆ የመቀጠልና ከሌሎች ህዝቦችም አማራውም ብቻ ሳይሆን ሲዳማውም ወላይታውም ሌላ ሁሉም በህር በህረሰብ በጋራ አብሮ ታግሎ ያማራውንም ሆነ የሌላውን ኢትዮጵያዊ መብት የሚያስከብር እንዲሆን የማድረግ እንቅስቃሴ ላይ በመሆኑና ይሄንን ደግሞ ከግብ ለማድረስ ህዝቡም ራሱ በውጭም በአገር ውስጥም ያለው ትብብር ቢያደርግ ይሄንን ማሳካት እንችላለን ብለን እናስባለን። አሁን ድርጅቱን የመታደግ ሳይሆን ድርጅቱ ያስፈልገው አንተም እንደጠቀስከው የህዝቡን ጥያቄ ለማስመለስ ነው። በተለይ አሁን ደግሞ በተለያዩ አካባቢዎች አማራው ከፍተኛ የሆነ ዋጋ እየከፈለ ነው። ከዚህ አደገኛ የመንግስት አካሄድ ህዝቡ ራሱን እንዲያድን ለማድረግ የሚያስችል ትግል የሚመራበት ቁመና ላይ እንደሚገኝ ይሄ ኃይል ባለሙሉ ተስፋ ነን። እኛ በነገራችን ላይ አሁን ከረንትሊ ካጋጠመን ችግር አኳያ አብን ብለን የምንጠራው የተነሳለትን ዓላማ የቀረጸውን የትግል ስትራቴጂ አባሉን የወረዳ አመራሩን የዞን አመራሩንና ሌላውን ጭምር ነው። ይሄ ኃይል እንዳይበታተንና በጋራ አንድ ላይ ሆኖ ቀጣይ የሚመጣውን ወይም ደግሞ የሚያስፈልገውን የትግል መስመር ተከትሎ የህዝቡን ጥያቄ ማስመለስ እንዲችል የማድረግ ኃላፊነት አለብን። እሱን ለመወጣት ዝግጁ ነን። ይህንን ተስፋ እንዲያደርግ እንፈልጋለን።
ሁለት ደቂቃ ልስጥህና በውጭ ያሉት አባሎቻችሁና ደጋፊዎቻችሁን ምን ትላቸዋለህ? እስከ ዛሬስ የነበራችሁ ግንኙነት ምን ያህል ደክሞ ነበር? ብርታት ውስጥ እንዴት ነው? አጭር ሁለት ደቂቃ ውስጥ ምን ትላለህ? ምንስ መልእክት አስተላልፍላቸዋለህ?
መልካም። በውጭ ያሉ አባላትና ደጋፊዎቻችን በመጀመሪያ ብዙ ዋጋ የከፈሉለት ድርጅት በዚህ ደረጃ በመገኘቱ እኛም እንደምናዝን ሐዘናችንን እንዲጋሩን እንደምንፈልግ መግለጽ እወዳለሁኝ። ከዚህ ባለፈ ግን አገር ውስጥ ያለው የታችኛው አመራርና አባል ለአንድ ዓመት ያክል ቅድም በገለጽኩት ልክ ትንቅንቅ እያደረገ ነው ያለው። ያለ ምንም ድካም፣ ያለ ምንም ፍርሃት የተለያዩ ጫናዎች አሉ። እነዚያን ሁሉ ጫናዎች ተቋቁሞ ነው ትግል እያደረገ ያለው። ስለዚህ በውጭ ያለውም ይሄንን ታሳቢ በማድረግ ተስፋ እንዳይቆርጥ እርስ በርስ የመመካከር በሀገር ውስጥ ያለውንም በተለያየ መንገድ በዋናነት በሀሳብ በመነጋገር አንድ አይነት የትግል መስመር የመዘርጋት ስራ ላይ ከፍተኛ አስተዋጽኦ እንዲያደርግ መልእክት ማስተላለፍ እፈልጋለሁኝ። ምክንያቱም በዚህ ተስፋ ቆርጦ ሌላ አርፎ መቀመጥ ወይም ደግሞ ሁሌ አዲስ ነገር መሻት በራሱ የፖለቲካ ባህሉ አካል ሆኖ የህዝባችን ትግል ከድል የሚያርቅ ነው የሚሆነው። ስለዚህ አሁን ያጋጠመውን ችግር ፊት ለፊት ተጋፍጦ አሸንፎ ማለፍ ስለሚያስፈልግ በውጭ ያለው አባል ደጋፊ ሁሉ ህዝብ ይህንን ቢያደርግ የተሻለ የትግል እድገት እንዲሁም ደግሞ የተሻለ የትግል አሸናፊነት ማስመዝገብ ይቻላል የሚል መልእክት ነው ያለኝ።
አቶ አንተነህ እጅግ በጣም እናመሰግናለን። ትምህርታዊ መግለጫ ነው የሰጠህን። ውይይትም ብቻ ሳይሆን መግለጫም ነው፣ ትምህርታዊ ነው። እንግዲህ ተስፋ እናደርጋለን ድርጅታችሁ እንዳንተ አይነት ጠንካራ ሞራል ያላቸው ወጣቶችና አባሎች፣ ተወካዮች፣ አመራሮች እንዳሉት ተስፋ እናደርጋለን። ዓላማችሁን ግቡ እንደምታደርሱ ባለሙሉ ተስፋንን መልካም ምኞት እንመኝላችኋለን። ሰሞኑን እንግዲህ እኛም እንሞክራለን ምርጫ ቦርድንና የእናንተን የበል አመራሮች እነሱንም በድጋሚ ለማግኘት እንሞክራለን። ተመልሰን እንመጣለን። ሁኔታዎችን እንደምንከታተል ግን አንክሮ ልናሳውቅን ፈልጋለን። እጅግ በጣም አመሰግናለሁ ጌታዬ፣ ጤና ይስጥልኝ።
በጣም አመሰግናለሁ እኔም፣ እግዚአብሔር ይስጥልኝ።
ጤና ይስጥልኝ። እንግዲህ አድማጮቻችን ፕሮግራማችን የዛሬው ፕሮግራም ማለት ነው ይሄን ይመስል ነበር። ኤልያስ የምትለው ነገር አለ መልክት? ያው አዲስ አመቱን በተመለከተ ነው ያው ተባበሩት ኤልያስን ሐላፊ ሆኖ ወስዷል። ሐላፊነት ትልቅ ሐላፊነት ተሰጥቶታል። እንግዲህ በሚያገኛችሁ ጊዜ እርዳታችሁን አትንፈጉት። የዛሬውን ፕሮግራማችን እንግዲህ አሁን እስካሁን ደስመራንላችሁ እኔ አህመድ
ኤልያስ አባይኔ ነኝ
ኤልያስ እና በመሳሪያዎቹ ነው የሚለው እንግዲህ እኔ የለመድኩት ቴክኒክ ነው። በመሳሪያዎቹ ላይ የነበረው
ሉል ሰገድ
ሰላም ጤና ይስጥልን። እስከ ሳምንት መልካም ሳምንት ይሁንላችሁ እንላለን። ሰላም ነክ
Thank you.